piano. ይህ በስቱቆም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቆም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ወያኔ እንደ ይሁዳ ቢሾፍቱ እንዳከልዳ ቀጤማ ይዞ አምላኩን ዋቀዮ ብሎ ለማመስገን አደባባይ የወጣ በሚሊዮን የሚቆጠር ህዝብ እንዳሰበው ሳይሆን ቀርቶ የሰውነት መብቱ ተገፎ በህይወት የመኖር ህገ መንግስታዊ መብቱ ተጥሶ ለአመታት በሰላም ውሎ በገባበት አምላኩን ባመሰገነበት መሬት በሬቻ አመታዊ ክብረ በዓል በሚከበርበት በቢሾፍቱ ከተማ በሆራ አርዲሰዲ ደረት ላይ በአዳ ጥቁር ሁዳዶነ በህወሓት መራሹ መንግስት የሞት ፍርድ ተፈረደበት። ወያኔ እንደ ይሁዳ በሰላም አውለኝ ብሎ የወጡ ህዝቦችን ለብሪትና ለማይጠረቃ አፍቀሮ ተነዋይ አሳልፎ ለሞት ሰጣቸው። ደብረ ዘይትም የደመሬት አኬልዳማ ሆነች። የኦሮሞ ህዝብ ከብዙ ባህልና ሴቶች መካከል አዲስ አመት በገባበት የመጀመሪያ ወር መዳረሻ ላይ የሚያከብረው የሬቻ ወይም ትላንትን በሰላም ያሻገረውን አምላክ ለማመስገን ብሎም መጪውን አዲስ ዘመን ብሩህና ሰላም እንዲያድርግለት ለመጠየቅ ህፃን አዋቂ ሴት ወንድ ሳይል ሁሉም አንድ በመሆን በሚሰበሰብበት በዚህ ቀን ከደስታው በላይ ሀዘኑ ኢትዮጵያን ተሻግሮ የዓለም ዋነኛ መወያያ ርዕስ ሆነ። ብዙዎችንም በሀዘን አስቆዘመ። ብዙሃኖች ለበዓል የተነሰነሱ ቄጤማዎች በንጹሃን ደም መጨቄቱን ሲሰሙ በዓሉን ለማክበር በባህል ልብስ ተውበው የወጡ ህፃናትና እናቶች በወጡበት በዛው መቅረታቸው ሲነገራቸው ከባለቤቱ ጋር በዓሉን ለመታደም የተገኘ አባወራ የህይወት አጋሩን በሕግ አራዊት መነጠቁን የሰሙ ዜናው እውን መሆኑን ለማመን ከበዳቸው። ይህም መጥፎ ክስተት በመጀመሪያው የዓለም ጦርነት መባቻ ሚያዝያ 1915 በቱርኩሽ ናሽናሊስት በኦቶማን ኢምፓየር ይኖሩ የነበሩ የአርመናውያኖች ላይ የተደረገውን ከፍተኛ የዘር ማጥፋት አርመኒያንስ ሆሎኮስት ወንጀል ያስታወሰ ሆነ። ይህ ክስተት በኦጋዴን ጡት ያልጣሉ ህፃናቶች፣ ሴቶች፣ አዛውንቶች እንዲሁም ወጣቶች በጅምላ የተገደሉባቸውን የቅርብ ትዝታዎች የቀሰቀሰ ሆኗል። በደቡብም በጋምቤላው እንዲሁ። ብዙዎቻችን እውን ይህ የሆነው በእኛ ሀገር ላይ ነው ሲሉ ጠየቁ። ነገር ግን ይህ እውን ሆኗል። ከ500 በላይ የሚሆኑ ንጹሐን ላይመለሱ ተሸኝተዋል። በበዓሉ ላይ የተሰባሰበው ህዝብ በአንድነት በጋራ በመሆን ስርዓቱ ምን ያክል እንዳንገፈገፈው ለመግለጽ በአንድ ድምፅ ዳውን ዳውን ወያኔ በማለት የታፈነውንና ከጉያው እየተነጠቁ የሞት ጽዋን እንዲጋቱ የተፈረደባቸው ወንድምና እህት ድምፅ ፍጹም ሰላማዊ በሆነ መንገድ የብዙ ሚሊዮኖች ድምፅ በአደባባይ አሰማ። የአመለካከትና ሐሳብን በነጻ የመግለጽና የመግለጽ መብት ወያኔ ለተዳደረበት ብሎ ባጸደቀው ህገ መንግስት አንቀጽ 29 ላይ የሰፈረ ዲሞክራሲያዊ መብት ቢሆንም ቅሉ መዶሻ ያዘ ሰው ዓለም ሁሉ ምስማር ይመስለዋል እንዲሉ አበው ዘመዱ ጠመንጃ የሆነው ህወሓት ያዲግ በሰላማዊ ህዝብ ላይ ህገ መንግስቱን በመጣስ የወሰደው ያለ እርምጃ ግን ለኢትዮጵያውያን ከአይምሮ በላይ የሆነ ጉዳይ ሆኗል። በኢትዮጵያም ይህ አይነት ጅምላ ጨፍጨፋ የመጀመሪያው ሆኖ በታሪክ ማህደር ሰፍሯል። ወያኔም በሰላማዊ መንገድ በእድገት እንዲሁም በመልካም አስተዳደር ሳይሆን በአምባገነንነት ለዘላለም ከትውልድ ትውልድ የሚተላለፍ ጥቁር ታሪክ አኖሯል። ይህንንም ልብ ሰባሪ ክስተት በሀገር ወዳድ ኢትዮጵያውያን ለዘላለም ሲዘከር ይኖራል። የኢትዮጵያ ድምጽ ራዲዮም በሬቻ ላይ በደረሰው ጅምላ ጭፍጨፋ የተሰማውን ጥልቅ መሪር ሐዘን ለመግለጽ ይወዳል። ይህንም አይነት እኩይ ተግባር አጥብቆ ያወግዛል። በዚህ አጋጣሚም የጎንደር ህዝብ በየቀበሌው ድንኳን በመጣል ሐዘን በመቀመጥ በኦሮሞ ወንድሞቹ ላይ የደረሰው መሪር ሐዘን የሱም መሆኑን በተግባር ያሳየበት መንገድ ይበል የሚያሰኝ ነው ይላል። ድመት መልኩሳ አመሏና ተረሳ እንዲሉ ህወሓት መራሹ መንግስት ሰላማዊ ሰዎችን ያለ ህግ አግባብ ማሰርና መጨፍጨፍ ከዛም ተመልሶ ተጎጂ ወገኖችን ጸረ ሰላም ኃይሎች የሚል ታርጋ ይለጥፍባቸዋል። ለዚህም ነው የጅምላ ጭፍጨፋውን አንድ ጸረ ሰላም ኃይሎች የፈጠሩት ሁከት በማለት አጥያቱን ለመሸፋፈን የሞከረው። ታዲያ የወያኔ ሁለተኛ ጠላት በሆኑት የማህበራዊ ሚዲያዎች በኩል ለዓለም ይፋ የተደረጉትና በተለያዩ የዓለም ዜና አውታሮች በግልጽ የተዘገቡት ተንቀሳቃሽ ምስሎች የውያኔን የድመት አመል ራቁት አስቀርተውታል። ምስሎቹም በሚሊዮን የሚቆጠረን ህዝብ ጥቂት አርገው ማቅረብ አልቻሉ። ይባስ ብሎም እውነትና ንጋት እንዲሉ በየጊዜው የሚወጡ መረጃዎች መንግስት ተብዬ ካለው በፍጹም በተቃረነ መልኩ በጊዜው የነበረው ሁኔታ በግልጽ አስቀምጠዋል። የኦሮሞ ህዝብ ላለፉት 11 ወራት እየተገደለ እየታሰረ እየተደበደበ እስካሁን ሰዓት ድረስ መብቱን በሰላም መንገድ ሲጠይቅ ቆይቷል። አሁን ግን ወያኔ ቀይ መስመሩን የተሻገረ ይመስለኛል። በወያኔ አምባገነናው ያገዛዝ ከውስጡ ገንፍሎ ወጥቷል። በእብሪትም ታብዩዋል። የሰላም በሮቹን ሁሉ በያዘው መዶሻ አጥብቆ ዘግቶባቸዋል። እኔም እላለሁ የሰላም በሮች ሲዘጉ የአመጽ በሮች ይከፈታሉ። ይህ ጅምላ ጭፍጨፋ ክፉኛ ያስቆጣቸው ቆሬዎች በመውሰድ ላይ ባሉት አንከር ያለ እርምጃ የሚይዝ የሚጨብጥ ያጠፉት ህወሓት መራሽ መንግስቶች የኮሙኒኬሽን ጉዳይ ጽፈት ቤት ሚኒስትሩ የሆኑት አቶ ጌታቸው ረዳ በተለመደው የቅጽፈት መግለጫቸው ህዝቡ ያነሳቸው ጥያቄዎች ትክክለኛና ተገቢ ናቸው፣ ይህንንም በማጤን የመዋቅርና አደረጃጀት ለውጥና አድሳት አርገን በተሻለ የሥራ መንፈስ ህዝባችን ልናገለግል ተዘጋጅተናል ሲሉ ባደመጥኩ ሰዓት በአይምሮ የተሳለው የትኛው ጥያቄ የሚል ነበር። በተወለድኩበት እንደ ሁለተኛ ዜጋ መታየት የሚያበቃበት ጥያቄ? የወልቃይት የማንነት ጥያቄ? የኮንሶ በራስ ጊዜ መተዳደር ጥያቄ? ወይስ በአዲስ አበባ ሪቫይዝድ ማስተር ፕላን ላይ የሚያጠነጥን ጥያቄ? ወይስ ሌላ? ብዙም ጥያቄዎች። ግና ሁሉም ጥያቄዎች በሰከነና ፍጹም ኢትዮጵያዊነት ጨዋነት ባህል በተላበሰ መልኩ ነገሮችን መፍታት የሚቻልበት ጊዜው ካለፈ ቆየ። አሁን ላይ ያለው የህዝቡ ጥያቄ በስልጣን ላይ ያለው የህወሓት መራሽ መንግስት አይወክለንም ይወገድ ነው። እውን ሚኒስትሩ የህዝብ ጥያቄ ትክክለኛና ህጋዊ ነው ካሉ እርሶና ግብረ አበሮቹ ከስልጣን መንበራችሁ በመውረድ በትረ ስልጣኑን ለህዝብ ታስረክቡ ዘንድ ጠይቃለሁ። የህግ የበላይነት ሊረጋገጥ የሚችለው ሉዓላዊ ስልጣን የህዝብ ስከሆነ ድረስ ብቻ ነው። ይህ መሆን ባልቻለበት ስርዓት ውስጥ የህግ የበላይነት ሊረጋገጥ አይችልም። ሰዎች በህግ ፊት እኩል የመሆን መብታቸውም ይነፈጋል። የህዝብ መብት በተነፈገበት ቦታ ሁሉ የዜጎች እኩልነትና ነጻነት ሊረጋገጥ አይችልም። የዜጎች እኩልነትና ነጻነት ባልተረጋገጠበት ሀገር ውስጥ ነጻነት ናፋቂ ትንታግ ትውልድ መፈጠሩ አይቀርም። ይህ ትውልድ በጠመንጃ አፈሙዝ የኢንተርኔትና የስልክ መስመሮችን በመዝጋት ሊመለስ የማይችል ነው። ህዝብ ካመረረ ሰራዊት አቆመም ነበር ያሉት ሟቹ ጠቅላይ ሚኒስትራችን የጠንታ አባቶቻችን ጣላቶቻቸውን ድባቅ ለመምታት ኢንተርኔትም ሆነ ስልክ አላስፈልጋቸው። የኢትዮጵያውያን ብቻኛ መሳሪያ የጠላትን የግፍ ቀንበር መሸከም የማይችል ተከሻና ከምንም በላይ ነፍሱን በሐሴት የሚሞላት ኢትዮጵያ የምትለው ትርጉሟ ብዙ የሆነች ሀገሩ ብቻ ናት። ህዝብና ፖለቲካ አላፊ ነው። ታሪክ ግን ለዘላለም ይኖራል።
በድጋሚ ጤና ስትልን ይያልን ውድ አድማጮቻችንን በዛሬው ፕሮግራማችን እንግዲህ የተለያዩ አርስቶችን እንዳስሳለን። የኢትዮጵያ ድምጽ ሬዲዮ በኢሬቻ በደረሰው ኢትዮጵያን ወገኖቻችን ግድያ ላይ ጭፍጨፋ የተነሳ የተሰማውን ጥልቅ ሀዘን በዚህ አጋጣሚ በድጋሚ የገለጸ ፕሮግራማችን የዛሬው ፕሮግራማችን በአጠቃላይ በሀዘን የተሞላ መሆኑን ከወዲሁ እየገለጽን የተለያዩ ፕሮግራሞችን ይዘንላችሁ ቀርበናል። በቅድሚያ በዛሬው ዕለት በኢትዮጵያ ኦርቶዶክስ በመድኃኔዓለም ኦርቶዶክስ ቤተክርስቲያን ደብረሰላም መድኃኔዓለም ቤተክርስቲያን የተዘጋጀ የምህላ ዝግጅት አለ። በተቻለ መጠን በቀጥታ ለማስተላለፍ እየሞከርን ነው። የሚያስተላልፉን ሰዎች እየፈለግን ነው። በዚህ አጋጣሚ በቦታው ተገኝታችሁ የጸሎት ስነ ስርዓት ለሞቱት ወገኖቻችን በኢሬቻ በዓል ላይ ተገኝተው ለተጨፈጨፉ ወገኖቻችን በሚደረገው የጸሎት ስነ ስርዓት ላይ እንድትገኙ በቅድሚያ እናሳስባለን። በዛሬው ዕለት ከዚያ በመቀጠል እንግዲህ የሳምንቱን ምንድነው ጄሪ ምን አለን? የሳምንቱ ውይይት አለን።
ምንዚህ በሳምንቱ የመጀመሪያ ፕሮግራሞቻችን እንግዲህ እንግዳም አለን። ከዛ በፊት ደግሞ በመብራቱ የቀረበ ምን ጥሩ የሆነ ጽሑፍ ነበር የመግቢያችን ነበርን። ቀጥሎ ደግሞ በአና ጎሜዝ ዙሪያ አጥር ያለ ጽሑፍ በእመቤት የሚቀርብ ጽሑፍ አለን። እንዲና እንዲ ያለ ፕሮግራማችን ይቀጥላል ማለት ነው።
አዎ እንግዶችም አሉን። እንግዲህ ሌላው ያው ሳምንታዊው የሳምንቱ የኢትዮጵያን ጉዳይ በተመለከተ ምን ተነተናቸው አርስቶች ይኖሩናል። አና ጎሜዝን በተመለከተ ከሬዲዮ ባልደረባችን ከመቤት የተሰጋጀው ጄሪ እንዳለችው አጥር ያለ የሷን ባዮግራፊ በተመለከተ ማነች የሚለውን ባጭሩ እናሰማቸዋለን። እንግዳ አለን እዚህ ውስጥ ድረስ የሚመጣ እየጠበቅን ነው እንግዳችንን። እንዲሁም ከውጭም ደግሞ ሌላ እንግዳ አለን በስልክ። እነዚህን ሁሉ ይዘንላችሁ እንቀርባለን። መብራቱ
ያ ምናልባት በ11 ሰዓት ላይ የዜና ሰዓታችን ጠብቀን የዜና ወጃ ይኖራል። ያንን ተከትሎ ነው እንግዲህ የሳምንቱ እንግዶቻችንን ወደ አድማጮቻችን እናቀርበው የሚሆነው ነው። ከዛም ከዜና በፊት እናንተ እንዳላችሁት ሳምንቱ በዜና ሂደት ውስጥ ኢትዮጵያ ውስጥም በኢትዮጵያ ዙሪያም ያሉትን ጥቂቶችን ብዙ ናቸው። በተለይ በአሁን ሰዓት በኢትዮጵያ ውስጥ ያለው የዜና በየደቂቃውና በየሰዓቱ አዳዲስ ነገሮች አዳዲስ ክስተቶች መንሰማበት ነው። ግን ከዛ ውስጥ ለአድማጮቻችን ይመጥናሉ በሳምንት ውስጥ እጅግ በጣም የብዙ ሰዎችን ሐሳብን የሳቡ ዜናዎችን መርጠና አቀርበናል። ከዛ በተጨማሪ በሰዓት በዜና ወጃችን ላይ ደግሞ የሚቀርቡትም ሌላ ዜናዎች ይኖራሉ። አድማጮቻችን ከኛ ጋር በፕሮግራማችን እንዲቆዩ ነው እንግዲህ ግብዣ።
መልካም ቆይታ እንመኝላችኋለን።
Yeah.
እንግዲህ አርማጫችን እንዲና እንዲያን እዚህ ጋር ደርሰናል። ሳምንቱ የሳምንቱ ዜና ሂደቶች በዚህ ሳምንቱ የተከሰቱ ትልልቅ ክስተቶች የሚሉትን አልፎ አልፎ አንዳንድ ነገሮችን መርጠን ለእናንተ ይጠቅማል ምንለውን ነገር ይዘን መተናል። እንግዲህ መብራቱ ሳንሰሞነኛው ኢትዮጵያ ውስጥ ከተደረገው ነው በዚህ በውጪ ያለው እንቢተኝነት ውስጥ ከተደረጉ ነገሮች አንደኛው የውጪ እንቢተኝነቱ ፕሮፌሰር ብራኑ ነጋ የሰጡት መግለጫ አለ። በዚሁ በአገር ቤት ባለው ህዝባዊ እንቢተኝነት ውስጥ እስቲ ይሄ መግለጫ ምን ይመስል ነበር እንዴት ነበር?
ያው በዋናነት የአርበኞች ግንቦት ሰባት ሊቀመንበር የሆኑት ፕሮፌሰር ብርሃኑ ነጋ አሁን ላይ በተለይ በሬቻና እንዲሁም ኢትዮጵያ ውስጥ በከፍተኛ ደረጃ እየተካሄደ ያለውን የዘር ማጥፋት ወንጀልን በመኮነን በዛ ዙሪያ የሚያጠነጥንና በተለይ ደግሞ ህዝቡ ይሄ ሰላማዊ ትግል በኢትዮጵያ ስርዓት በተለይ በወያኔ በያዘው ስርዓት ላይ እጅግ በጣም ተስፋ የሌለው ነገርና የሞኝ ትግል እንደሆነ በማስገንዘብ ማህበረሰቡ ለማይቀርለት ቀጥተኛ ለሆነ በአንድነት ለተቀናጀ ለማይቀርለት የትጥቅ ትግል ተዘጋጅቶ ህዝቡም አንድ በመሆን የወያኔ ስርዓት በቃ የሚልበትን ሁኔታ ለማመቻቸት ወይም እያመቻቹ እንደሆነ በዚህም ሂደት ውስጥ የአርበኞች ግንቦት ሰባት እንቅስቃሴ በተለይ በሰሜኑ ኢትዮጵያ ላይ የተደረጉትን እንቅስቃሴዎች በማገዝ እንዲሁም በማደራጀት በቀጥተኛም ቢሆን ከዚህ በፊቱ ዝምታን የመረጠበት ሂደት ነበር የነበረው። አሁን እያረጉ እንደነበረ አሁንም በተሻለ መልኩ በኢትዮጵያ ውስጥ ተደራሽ ለመሆን ከፍተኛ ጥረት እያረጉ እንደሆነ ነው እንትን ያሉት። ከዛም አልፎ ከመንግስት ከወደቀ በኋላ ተግባራዊ የሚሆን የጋራ የሽግግር መንግስት ሰነድ ከተለያዩ ፖለቲካ ፓርቲዎች ጋር በመሆን እያዘጋጁ እንደሆነ የሚገልጽበትን እንትን ያደረጉት። በዋናነት ግን አምስት ነጥቦች ላይ የሚያጠነጥን አቋም መግለጫም ነው በአያይዘው እንትን ያደረጉት። ከሁሉም በላይ ግን ኮት ያረኳት ነገር አለች እሳቸው ካሉት ውስጥና ምናልባት ከፈቀድሽልኝ እሷን ብለን የተወሰነ ሀሳብ መጨመር እንችላለንና በመግለጫቸው ላይ ያሉት ምንድን ነው? የህዝብ አመፅ በተደራጀ መንገድ አካሄድና ትግሉም የሚያስፈልገው አቅርቦት በማዘጋጀት በኩል ለአመፅ ከተደራጀ ነው ኃይሎች የሚጠበቀው ሁሉ እንደምናደርግ እያደረገንም እንደሆነ እንዲታወቅ እንፈልጋለን። የዚህ አይነቱ እንቅስቃሴ በሰሜኑ ሀገራችን ክፍል ብቻ ሳይሆን በሁሉም ሀገራችን ክፍሎች እንዲስፋፋ ለማድረግ እየሰራንበት ነው ያለነው አቤት ስራችን ነው። በዚህ መስክ የሚደረገው እንቅስቃሴ ዝግጅቱን ቶሎ አጠናቁ ሊደበቅ በማይችልበት ሁኔታ በግልጽ የሚወጣበት ጊዜ ሩቅ እንዳልሆነ አረጋግጠላችኋለሁ። ይህ እንቅስቃሴ ብዙ ህይወት ሳያስገብር ከዳር እንዲደርስ በወያኔ ስር ተጠርነፉ የሚገኘው ኢትዮጵያ ወታደር አሁንም በትንሹ እንደጀመረው በሰፊው ተንቀሳቅሶ ከስርዓቱ ጋር ሳይሆን ከህዝቡ ጎን እንዲቆምና የምናደርገው ጥረትም ተጠናክሮ ይቀጥላል የሚል ሀሳብ ነው ያቀረቡት።
ሰሩ እንግዲህ ይሄንን መግለጫ ተጠዋል እንደው አመድ ደሙ ዛለል ጨምረበት ስትል ያን ስታሰስ ገባ ወደ ጆዋርም ወረደትላለ ምንድነው የሽግግር መንግስት ለማቋቋም ያሰበው ፕሮፌሰሩ። ይሄ የሽግግር መንግስት ደሙ በኦሮሚያም ኤሊቶች መካከለም የሽግግር መንግስት ሲቋቋም ምን ማድረግ አለብን የሚሉ አንዳንድ ነገሮች እየተነሱ ነው። እስኪ እነኚህ ሁለቱም ነገሮች አንድ ላይ አድርገ
እንግዲህ አንዳንድ ሚስ አንደርስታንዲንግ ተፈጥሯል። ጆርና ፕሮፌሰር ስኪያይል አሉ የተባለው ሁለቱንም አዳምጫለሁ። እንግዲህ ኦሮሞኛውን አላዳመጥኩም ግን ሁለቱም በአማርኛ ተጠይቀው አንድ የአማርኛ ቴሌቪዥን ላይ ተጠይቀው ያሉት ምንድነው ባጭሩ እኛ ማን እንዳለማናቅም አልሰማንም ነው የሚሉት። ይሄን የኦሮሞ የሽግግር መንግስት የሚባለውን እነሱ እንደውም ፕሮፌሰሩ ያለው ምንድነው እንዴ ለምንድነው ኦሮሞ የሚገነጠለው ለምንድነው ኦሮሞ ለብቻው መንግስት የሚፈጠረው? በፋሽስትም ጊዜ በሻቢያም ጦርነት ጊዜ በተለያዩ ጊዜያት ህይወቱንና ደሙን ለኢትዮጵያ አንድነትና ለኢትዮጵያ መኖር የሰዋው ኦሮሞ ሆኖ በምን ምክንያት ነው እንዲህ አይነት ራሱ ሐሳቡ የሚነሳው ነው ያሉት። እስከዚህ ድረስ ነው ፕሮንት ነው ያሉት። ጃዋር የሚለው ምንድነው ሁልጊዜም የሚደጋግማት አለች። እንግዲህ እኔ በኦሮምኛ የሚናገረውን አላዳመጥም ግን ሁልጊዜም የሚናገረው አለ አንድ ነገር ምንድነው ቻርተር ብሏል። ቻርተሩ ግን የሳውዝ አፍሪካም የአፓርታይድ እንትኑ ቻርተር መስርተዋል። ቻርተር ኦሎይስ ያለ ነው። የነሱ ደግሞ የሱ አቀራረብ ደግሞ ምንድነው እኔ እንደገባኝ የልቡን አላቅም ይሄ በፊት ለፊት የሚናገረው ነው የገባኝ ምንድነው ኦሮሞ አማራው በስከሺ አመት በላይ ነው ያለው በቃላቱ ከሺ አመት በላይ በአንድነት የኖረ በፍቅር ኢቭን ችግር ሁሉ ያለበት ተፋቅሮ የኖረ ህዝብ ነው። ያንን ህዝብ በመለያየት ነው ወያኔ እስካሁን የቆየው። ያንን ደግሞ እኛ ተጠንቅቀን መያዝ መቻል አለብን እንዳይቀጥል ያለፈውን ሳይሆን የወደፊት ታሪካችንን እየገነባን መሄድ አለብን። ይሄ ቆንጆ አባባል ነው። ይሄን ለማድረግ ደግሞ ኦሮሞ ምን ይፈልጋል? ከአማራው ወገኑ ጋር አብሮ ለመኖር ምን ይፈልጋል? አማራውም ከኦሮሞ ወገኑ ጋር አብሮ ለመኖር ረፊት ምንድነው የሚያስፈልገው? ይሄንን ሁለቱም ታላላቅ ህዝቦች ነው የሚለው። ሁለቱም ታላላቅ ህዝቦች ቁጭ ብለው በየፊናቸው የሚያስፈልጋቸውን ተነጋግረው ከዛ በኋላ በጋራ መወያየት መቻል አለባቸው። እንደው የሚለው ምንድነው? የኦሮሞ እና የአማራ ምሁራን፣ የኦሮሞና የአማራ አዛውንቶች ቁጭ ብለው ችግሮቻችን አሉ፣ ችግሮች ፍቅር እንዳለ በማከላችን ሁሉ ችግሮች አሉ፣ ሊካዳ አይችልም። ግን ያንን ችግር ያለፈውን ችግር ያወራን ከመኖር ያ ችግር እንዳይደገም ተነጋግረው ችግሮቻችን መፍታት መቻል አለብን ነው። አይ ቲንክ እኔ ለኔ ይሄ ከልብ ሆነ ኖርማል ነው። አማራውም ተደራይቶ ሌሎቹም ተደራይቶ የራሳቸውን የሚፈልጉትን ይዘው ይችን ወደፊት የምንፈልጋትን በትክክሉ ለሁሉም እኩል የሆነች ኢትዮጵያ ለመስረት መቅረብ መቻል አለባቸው። ያ ነው ቻርተር የሚለው። የኦሮሞ ቻርተር መንግስት አይደለም። እንግዲህ እንደገባኝ የእያንዳንዱ ግሩፕ የሚፈልገውን ቻርተሩን ይዞ ይቀርባል። ልክ ሳውዝ አፍሪካ ውስጥ እንዳዘጋጁት ያ ነው። አይ ቲንክ ያ እንግዲህ ይሄ ከሆነ በኋላ የሽግግር መንግስት አጠቃላይ የኢትዮጵያ ሽግግር መንግስት በሚፈጠርበት ጊዜ እነዚህ የተለያዩ ኃይሎች በጋራ ሆነው የየራሳቸውን ኢንተረስት የሚያስከብሩበት ነጥብ ያመጡና ይዋዩና አንድ የሽግግር መንግስት ይቋቋማል። እዛም ላይ ነው እንግዲህ ግንቦቶችም አርበኞች ግንቦት ሰባትም የራሱን ቻርተር ይዞ ይመጣል። ሌሎቹም እንደዚሁ የአማራውም የራሱን ኦሮሞም የራሱን ከዛ በኋላ በጋራ ያንን አቀናይተው የሽግግር መንግስት ይመጥራሉ። ያ የሽግግር መንግስት እንደሚገባኝ ከሆነ ቋሚ አይደለም፣ ሽግግር ነው ለወደፊቱ ኢትዮጵያ የሚያስተዳድር የሚመሰረትበትን ሽግግር መንግስት ነው። እና ይሄንን በእንደዚህ አይነት አንደርስታንድ ካደረግነው አይ ቲንክ ችግሩ ይቀንሳል። ግን መርሳን የለለብን ወያኔ አሁንም ቢሆን ትንሽዋን ነገር ያሰፋ ልዩነትን ይፈጥራል። ምክንያቱም ኢትዮጵያን ሁላችንም እንወዳለን፣ ሁላችንም እንኖር ፈልጋለን። ለኔ ህይወቴ ኢትዮጵያ የመባሉ ነው። ያንዳለ ሆኖ ትንሽ ነገር ስሰማ ድንጋጤ ይዘኛል። ልክ ነው። ያንን አንደርስታንድ ማድረግ አለብን። የሰዎችን ፍርሃትንም መረዳት መቻል አለብን። የኦሮሞ ድርጅቶችም ይሄን መረዳት መቻል አለባቸው። ኢትዮጵያዊ የሚለውን እንዴት አድርገው አፕሮች ማድረግ እንዳለባቸው መልመድ አለባቸው። ዝም ብሎ ብቻ የራስን ብቻ አይደለም። የኢትዮጵያ የሚለውም ኃይል፣ የአማራውም ኃይል፣ የሌላውም ኃይል ያንን የሌላውን ችግር አንደርስታንድ ለማድረግና ችግሮችን በጋራ ለመቅረፍ የኔ ብቻ ነው ትክክል ማለቱ የትም አያደርስንም ማንንም። ኢትዮጵያችንን እንዳለች የምናኖራት በጋራ ሆነን ተወያይተን በጋራ ችግሮቻችን የጋራ ችግሮቻችንን ስንፈታ ነው።
ያ በዋናነት ምንድነው ይሄንን በሚኒሶታ ላይ ተካሄደ ነበረ የጨፌን በኦሮሚያ እንትን ላይ በዛ ስርዓት ላይ ተጨፈጨፉት ማህበረሰቦች ለማሰብና ወያኔ ስርዓት ለማውገዝ በሚል የተሰባሰቡ ማህበረሰብ ኢቨን ከባልሳሰት ከኢሳት ማኔጂንግ ዳይሬክተር ማቆም በቦታ ላይ ተገኝቶ ነበርና እዛ ላይ በኦሮምኛ ያደረገውን ንግግር ዋቢ አድርጎ ነው የኢትዮጵያን ብሮድካስቲንግ ኮርፖሬሽንና ፋና ብሮድካስቲንግ ኮርፖሬሽን አንድ ላይ በመሆን ይህንን ዜና ለቀሪው ኢትዮጵያ ሕዝብ በማስፈር ሌላ አቅጣጫ የማስኬድ ይሄ ወያኔ ላለፉት 25 ዓመታት ሲሰራበት የነበር የሆነች ትንሽ ነገር ይወስድና ቅባት ቀብቶ አግዝፎ በራሱ በሚመቸው መልኩ ተርጉሞ ያቀርበዋል። እና ያንን ነገር በማድረግ ማህበረሰቡ ያለውን ይሄ አንድነት ስሜት ለማፍረስ የሞከሩበት አጋጣሚ ነው። ይህንንም ነጻ ለማድረግ ብዙ አህመድ ብዙ ብሎበታል። ሰዓት ማጥፋት ነው የሚሆነውና
እዛው ላይ ሳንወጣ ደግሞ የኢትዮጵያ ብሮድካስት እንደገና በኦሮሚያና በግብጽ መካከል ስላለው ነገር አንዳንድ ነገር ተሳርቋል
እንመጣበታለን። ከዛ በፊት ግን የመጨረሻ ማለት የምፈልገው በተለይ በፕሮፌሰር ህስኬል ጋቢሳ ያሉት አንድ ፖይንት አለ፣ ምናልባት ሁላችንም የሚያስማማን ነገር ነው። እና እሳቸው ሲሉ በኦሮሚያ ክልል ውስጥ የሚካሄድ የሽግግር መንግስት ሊኖር አይችልም። የሽግግር መንግስት መኖር ካለበት የኢትዮጵያ ነው መሆን ያለበት ያለበትም በአሁኑ ሰዓት በሀገራችን ለውጥ እየመጣ ነው። ገዢው መንግስት ውድቀት አይቀሬ እስከሆነ ድረስ ኦሮሞ ለውድቀቱ ተዘጋጅቶ ለወያኔ ውድቀት ተዘጋጅቶ ለኢትዮጵያ አንድነት ለመጻኢ ዕድል በጋራ ከቀሪው ኢትዮጵያ ሕዝብ ጋር እንዲነሳ ጥሪ የሚያስተላልፉበት እድል አለ። ይህ የኢቢሲ አንቺ እንዳልሽው ኢቢሲ እና በተለይ ይሄ የወያኔ ሚዲያዎች የሚጠቀሟቸው እንትኖች አሉ፣ ጥቃቅን የሚባሉ ቪዲዮዎችን ኮሌክት በማድረግ እኔ የሚገርመኝ አንዳንዴ ሕዝብ አያውቅም እንዴት እንደሆነ አላውቅም መረጃ ከነሱ ውጭ እንደሌለ አድርገው ጠባብ አይምሯቸው ምን ያክል በዛ ጠባብ አይምሮ ውስጥ እንኳን ይሄን ማሰላሰል ሊከብዳል በያላስብምና በመጠቀም ያወጣቸው እንትኖች አሉና እንደ ትልቅ ዜና ሽፋን አርገውት በኢትዮጵያ ብሮድካስቲንግ ኮርፖሬሽን በጣም ማዝነው ግን የኢትዮጵያ ህዝብ ታክስ በሚከፍልበት የሚዲያ ኮርፖሬሽኖች ይሄን ያክል አይነት ህዝብን የሚንቅ ወንጀል እየሰሩበት ነው ያለው። ከነዛም ውስጥ የኦሮሚያ ማህበረሰብ በተለይ ኦነግ ወይም ይሄ አማጽያኖችን የግብጽ መንግስት እየረዳሽ ነው ብሎ በዜና ወጃቸው ላይ አቅርቦታል። ያንንም ለማቅረብ የተጠቀሙባቸው ዶክመንቶች አሉ። ከዛ በፊት ግን ለማየት የምፈልገው በራሳቸው በኦን ኢጂፕት ናይል ቲቪ ላይ በ2014 ላይ የአባ ጉዱላ ገመዳ የኢትዮጵያና የግብጽን
ፍቅር
እንዲሁም የምን ፍቅር
ይባላል በእንግሊዝኛ ነው መሰለኝ የተናገሩት። እንትን አይቼ እንግሊዝኛውም ራሱ አስደስቶኛል።
እኔም የነበረ
እስቲ ልገምት እንግሊዝኛው
አሪ እኔ ስለ ያ ሌላ ነው። ይሄ በተለይ ደግሞ በፒኤችዲ ሌቭል ደረጃ የተመረቁ ሰውዬ ዲግሪ ያላቸው ሰውዬ እኔ ኢትዮጵያ ውስጥም ተምረን ያለፍነውና 12ኛ ክፍል መሰረ ለማለፍ ያና ክለ ዕውቀት እንግሊዝኛ ዕውቀት እንኳን ያሳልፋል በያላችሁ
ተንኩለኛ ኢትዮጵያዊ በየፌስቡክ ላይ ያችን የተናገሩትን ቃል እየደጋገመ
ያው ግን በዋናነት ምንድነው የኢትዮጵያ ያን ብቻ አይደለም በቅርብ ጊዜ ውስጥ የአባይ ግድብን ተመለከተ ዙሪያ ለግብጾች ጥቅም የኢትዮጵያ ውስጥ ያለው ሁኔታ ሲያሰጋው የኢትዮጵያ ምን ህዋት መራሹ መንግስት ከግብጽ ጋር ያረጋቸው አግሪመንቶች በተለይ ደግሞ ጥናት እንዲካሄድ ያቆመበት የከህዝብ ኢንተረስት ውጪ ማለት ወያኔ ነው እየሄደ ግብጾች ጋር የተለያዩ ነገሮችን የሚያረጋው። ይሄ ፍቅር ከ2014 ጀምሮ ብናየው በጣም በሚገርም ሁኔታ ያደገና እንትን ይያለ የመጣበት ሂደት ነው ያለው። ግን በግልባጩ እነሱ እንደ ወንተን አርጎ የኢትዮጵያና ማጽያኖች ግብጽ እየረዳሽ ነው ብሎ ያቀረቡት ቪዲዮ በዋናነት የተቀረጸው በ2014 ላይ ነው። አሁን ላይ አይደለም። ሰብሰባውም የነበረው የተቀረጸውም 2014 ላይ የኦሮሚያን ማህበረሰቦች እዛ አካባቢ ያሉት በኦሮሚያ ውስጥ የሞቱትን ሰማዕታቶች ለማሰብ በሚል ያዘጋጁት ዝግጅት ላይ ነው። እሱም አፕሪል 2014 አረብ ማዕድ የሚባል አዳራሽ ውስጥ ነው የተካሄደውና እዛ ላይ በግብጽ ሀገር ውስጥ ያለው የተለያዩ የሰብአዊ መብት ተሟጋች ነን
መንግስቱም አይደለም
አዎ መንግስት አይደለም በምን የመንግስትንም የሚቃወሙ ሰዎች ናቸውና ግለሰቦች ናቸው። እዛ ጋር ስለተሰጣቸው ሰንደቅ ዓላማ አንገታቸው ላይ ያረጉትም ክሉም የሌላቸው ሰዎች ግን ሰብአዊ መብትን የሰዎች የተፈጠረው መብት መከበር አለበት ብለው የሚያምኑ ግለሰቦች ናቸው እዛ ላይ ተገኝተው ንግግር ሲያረጉ የነበሩትና ይሄ የወያኔ ሚዲያዎች ያንን ነገሮች ወስደው ነው በቃ
ነገሩ እንዴት መሰላችሁ አንድ ሰው የሚፈልገው ነገር የሚጠቅመው መስሎ ሲታየው ሰማይ ያሳብጠዋል የማይጠቅመው ከሆነ ደግሞ ያንኳሽሽዋል። ይሄ ያለ ነው ወያኔ ደግሞ በዚህ የተካበ ትልቅ እንትን ያለው ድርጅት ነው። በነገራችን ላይ ቀድም እንዴት የኢትዮጵያን ህዝብ ንቀውት ነው ምናምን ለምትለው አንድ ቲዮሪ አለ የናዚስቶች ቲዮሪ ደጋግመህ ውሸትን ዋሽ ስከደጋግምከው እውነት ሊመስል ይችላል ይላልና በዚህ እንዝጋው የነሱና አያቆሙም እነሱ መዋሸታቸውን ግን መጠንቀቅ ያስፈልጋል እንዳልከው ምንድነው የመጨረሻ ነጥብሽ?
የመጨረሻ ሳይሆን የሁለተኛ አራተኛ ነጥብ ለዞን 9 ብሎገሮች የተከፈተ አዲስ ክስ አለ።
ያ በዋናነት ቀደም ሲል በስር ላይ ቆይቶ ከተለቀቁት የዞን 9 ጦማሪያኖች መካከል ወይም የኢንተርኔት አምደኞች መካከል አንዱ የሆነው ናትናኤል ፈለቀ እንዲሁም የዞን 9 አባል ያልሆኑ የሱ ጓደኞች ወይም ደጋፊዎች ጻደቀ ድጋፌና አዲስ ዓለም ደስታ በእንትን በምንድነው በላሊበላ ሬስቶራንት ላይ ቁጭ ብለው ዲስከስ በሚያደርጉበት ሰዓት ላይ ሲቪል በለበሱ ፖሊሶች ነው ተይዘው ወደ ስር ሄዱት። እንደ ምክንያትም የተሰጣቸው የጨፈን ጅምላ ጭፍጨፋ ተከትሎ ህዝብን ለአመጽ በሚያነሳሳ መልኩ አይደለም ለአመጽ በሚያነሳሳ መልኩ ድምጻቸውን ከፍ አድርጋችሁ ህዝቡን ስትሉ ነበር ስታነሳሱ ነበር የሚል የከስ ቻርጅ ይዘው ነው እንትን ያደርጉት። ሆኖም ግን በነገታ በኋላው ችሎት የ5000 ብርና ከሀገር ውጪ ያለ መውጣት ገደብ ተጥሎባቸው ነፃ እንዲወጡ ተደርጓል። ይሄም ለከፍተኛ ፍርድ ቤት ቀርቦ የከፍተኛ ፍርድ ቤቱ ማጽድቆታል። ያም ሆኖ ግን በሰበር ችሎት ሰሚ የጠበቃዎቹ ይግባኝ እንትን ብሏል አቃቢ ህግ ማለት ነው። ያም ህግ የሚያየር ነው ማለት ነው። እና በዋናነት የነናት ላይል ዜና ይሄ ነው። በኢትዮጵያ
በነገራችን ላይ ከነሱ መካከል አንዱ ከ9ኙም ባይሆን ተስፋ ማርያም የሚባለው ተስፋለም የሚባለውን አግኝቼው ነበር ስቶኮልም መጥቶ ነበር። አሁን አውሮፓን እየጎበኘ ነው። ከአንድ አመት ተኩል ታስሮ ግሩም ዛው ስብሰባ ላይ ተገኝተን ሁለታችንም አግኝተን ነበር።
የብሎገሮቹ ጋር ሲታሰሩ ከ6ቱ ብሎገሮችና 3 ጋዜጠኞች ሲታሰሩ አንደኛው ጋዜጠኛ ነበር ታሳሪ ነበርና በቀደም ያው በብላንክ ስፖርት ፕሮጀክት እና ሲቪል ራይት ዲፌንደርስ በተባሉ ሁለት ተቋማት መካከለ ጋብዛውት እዚህ ስቶኮልም አንድ ሴሚናር ተካሂዶ ነበር። በዛ ላይ ምስክርነት ሰጥ ነበር።
ሲያወራ ከስካስ ደነቀኛሉ ስታሰርም ስፈታም ምንም ክሉ የለኝም ነው። ለምን እንደሚያስሩኝ ማላውቅም። ለካንድ አመት ከተኩል ለምን ተፈታ አላውቅም። እንደውም ስመኝ ሲጠሩት አባዳቹ እንደኔ ጓደኞች አልተፈቱም። እኔ እንዴት ተፈተው? ምን አድርገ የተፈተው? እስከዚህ ድረስ ነው እንግዲህ እንደፈለጉን ተወጣላ ተወጣም ነው ያሉኛ።
ይሄ ምናልባትም ከሪዮት ዓለሙ የክስ ሂደት አንጻርም ስለተው ተመሳሳይ ሂደት ነው። ምንም አይዲያው ሳይኖራት አስራ ተፈርዶባት እስከ መተፈታታ ድረስ የተከሰሰችበትን ምንትን ማታወቅበት ሂደት ነው የነበረው። which is ተመሳሳይ ነገር በእኔ ጓደኛም ላይ ድርሰው አንድ ታሪክ አለ አጠረገኝ ንገራችሁ። በ97 ላይ በር ላይ ቆሞ ያለ ባስ ይቃጠልና ፖሊሶች በዛ ጋር የመጡት ተመሰከራለ ብለው ይዘው ሄዱና አሁን በሶስተኛው ቀን ለፍርድ ቀረበ። ተመሰከራለ ተብሎ የተጠራለች ባስ አቃጥላል ተብሎ ቀረበና እንዴት ነው ምናም ሲል ዳኛው ነው አለ በግልጽ ያየም የሰበረም አንድ ነው ተብሎ 3 ወር ተፈርዶበት ዘዋይ 3 ወር ታስሮ ተፈታ ጓደኛለኝ።
አይኑን ለምን አይጨፍነው ነበር ሲቃጠል
እንግዲህ የታሪካዊ ሀገራችን ስተቶች መቼ እንደሚታረሙ ባናቀም አስደናቂው ነገር ግን በዚህ ሚዲያ ፌስቡክ ገጻችን ላይ በጣም ደስ ያለ ነገር የሚሮን ሰርጋ የጋብቻ ስነ ስርዓት ነበር።
ማን ነው ስሙ? አሚሮን መሐመድ።
ሚሮን መሐመድ
እውነቱን ለመናገር እሱን እንትን ሳየው እኔም ራሴ በፌስቡክ ላይ ሁለት ሶስት ቦታ ላይ እንትን አድርጌዋለሁ አባዝቷ ዘለላም ባጠብ ብሏል ሳላውቀው ስሜት የሚፈነቅል ነው። ልጅቷን አይታችሁ እንደሆነ የኛ ሀገር ሰርግ ላይ ሙሽሮቻችን እኮ እንደውም ምንድነው የሚባለው ታፍራለች ታለቅሳለች እንደውም አንድ አባባል አለ ወግ ላይቀር ምንድነው ታለቅሳለች ምናምን የሚሉት አለ እና እቺ ልጅ በስሜት በቃ ዘፈኑን በሙሉ ታቀዋለች። ይሄ ሰከን በል የሚለው ቃላቱን በሙሉ ታቀዋለች እና
ስሜት ያሳዝናል።
ስትጠየቅ ምንድነው ያለችው? ያውቁ ነበር ወይ አጃቢዎችሽ እንግዶችሽ? ከባሌ በስተቀር ለማንም አልነገርኩም። ባሌን ችግሬን ስለሚያቅ ባሏ አሜሪካ ጥቁር አሜሪካዊ ነው መሰለኝ ችግሬን ስለሚያቅ ያገሬን የህዝቤን ጉዳት ስለሚያቅ ተቀብሎኛል። ይሄን ዘፈን ነው ሰርጋችን ላይ የምናረጋው ስለ ሌሎቹ ግን አያቁም። ለዲጆ ብቻ ነው የተነገረው። ከዛ ወጣ እዛ ላይ ስትምነሸነሽ እኔ ራሴ ሳላስበው እንትዷን ሳይቼ ስሜቷን ያላትን ለሀገሯ ያላትን ፍቅር አይቼ እንባ ዘለላም ባዱ ባለ ሳላስብና ማንነች ግን እሷ
ምናልባት ሜሮን ከዚህ ምንትኖቹ ወጣ ብሎ በጣም የሚያስገርሙ ባህሪዎች አሏትና ሜሮን አወደ ከአባቷ የአፋር ብሔር ተወላጅ ሙስሊም ናቸው። እናቷ ደግሞ በኢትዮጵያ ኦርቶዶክስ እንትን ውስጥ ያሉ ክርስቲያን ናቸውና የሙስሊምና የክርስቲያን ህብንት ነች ወጣት ልጅ ነችና ምናልባትም በአፋር ማህበረሰብ ውስጥ የመጀመሪያዋ ክርስቲያን ልትሆን ይችላልች ተብሎ ነው የሚታሰበው። እና የሜሮን ሰርግ የተካሄደ የት ነበር ምናም ብሉ ብዙ ጥያቄዎች ነበሩና ሜሮን በአሜሪካ ዋሽንግተን ዲሲ ላይ ነው ሰርማን ያካሄደችው። ሙሉ ስሟ ሜሮን መሐመድ ያሲን ይባላል። እና እኔም እንደናንተ ሳላስበው ነው እንደ ፋን ጀመረው ሙዚቃው ሲያልቅ ግን የተለየ ስሜት ውስጥ የተለየ በቃ በስሜት ባህር ውስጥ አንሸራሽራኝ ኢትዮጵያ ደግሜ እንዳስባት ነው ያረገችኝ። የነበረው አክሽኖቹ አመታሳየው አንዳንድ ጊዜ ከውስጥ የሚወጣው ኢነርጂ ሰዎችን ይማርካል። የልብ ሲሆን የምታረገው እያንዳንዱ እንቅስቃሴ ሰዎች በስሜት ሲታገዙ ሌላው ማህበረሰብ ሳያስብ ይከተላል።
በነገራችን ላይ ሜሮን ጀማሪ ሆነች። ዛሬን ሌላ ይቻለው ሌላ ሰርግ ላይ ደግሞ እንደዚሁ ሰከን በል የሚለው ዘፈን ሲዘፈን ሙሽራውና ሙሽራይቱ እዛ ላይ ሲጨፍሩ አይቻለሁ።
እንደው አንዳንድ ጊዜ ይሄን ነገር ለመናገር ካሰብናል ቀረ ይሄ ወይ ሙሽራው ራሱ አልታሳየበት ክብሩ አልታሳየበት የሆነ እንትኑ አልታሳየበት ሳይሆን ምን ያህል አገር ቤት የተፈጸመው ነገር ሰዎችን ድርጊቱ እየጎዳቸው እንዳለ ሰዎች እኔ ያስተዋልኩት በዛ ነው። የሚሮን ነገር ያስተዋልኩት
የሰውን ስነ ልቦና መነካት ኢትዮጵያ ውስጥ በጣም ሪሊ ትናንትና ማይቻለሁ። እኔ በጣም ደስ ያለኝ ትናንትና ኢትዮጵያውያኖች በሀገራቸው ጉዳይ ላይ አያገባቸውም ግዴላቸውም የሚለውን የተውኩበት ትናንትና ነው። በቀልብ ከሙሉ ልቤ በኢትዮጵያ የፖለቲካ ጥያቄ ላይ ሲጨቃጨቁ ወይም ሰልፍ ሲመጡ ወይ ስብሰባ ሲመጡ አይቻቸውም ማለት በተለይ ሴቶች ከ75% በላይ ሴቶች ነበሩ ትናንት የነበረው ዝግጅት ላይ ራሳቸው አዘጋጅተው ራሳቸው ጠርተው ራሳቸው ጋብዘው እኔ በጣም ነው የቆራሁት። ለካስ ኢትዮጵያ እውነትም ወድቃ አትወድቅም ያልኩበት እንትና ነው ነው በጣም ደስ የሚል እንትና ያለው ግን ወያኔ ሳያውቀው ኢትዮጵያዊውን ከየቤቱ እያስወጣው ነው በተለይ ሴቶቹ
አትላንትና ገትን ያው ትላንትና በተጎዱ ሰዎች በዚህ በኦሮሚያም ይሁን በአማራም ክልል በተጎዱ ሰዎች የገቢ ማሰባሰብ ለማድረግ እህቶቻችን ተሰብስበው ነበር በተለይ ይሄን ነገር ወጀመ ፕላን ያደረገችው ሊሳስብ እኔ ይሄን ለፌስቡክ ላይ ሰው አረንጓዴ ቢጫ ቀይ ጁላይ 10 አንገት ላይ አስሮ ምናምን ሳይ እነታ ሀገሩን ይወዳል ይሰው የሚል ጥያቄ አለ ሁሉ ጊዜ መልበስና መታየቱ ሳይሆን በህይወት ማሳየቱ ነው ሀገር ወዳድነትና ልጅቱን በቃ ይሄን ፕላን አድርጋ እህቶቻን ሰብስባ ያነጋ ያደረገችው እኔ ራሴ እንባዬ ነበር የመጣው እንዴት ይሄ ሁሉ ሰው ስለ ሀገሩ ያስባል ማለት ነው ቤት ተቀምጦ እንድን ያደረገኝ
የሚያኮራ ነው እንግዲህ ኢትዮጵያኖች በአንድ ላይ በነቂስ ተነስተዋል
ምናልባትም ካለን ሰዓት አንጻር የወደ መጨረሻው ዜና ወደ እንተናችን በእንሂድና ይሄ የሪቻን እንተን ተከትሎ በየተለያዩ ፖለቲካና ሲቪክ ማህበራቶች አው የተለያዩ ማግለጫዎችን እያወጡ ነው ያሉት ከነዚህ መካከል የዲያስፖራ ከትግራይ ተወላጆች የተሰጠ መግለጫ አለ እሱም እንደነው ህዋት ሀዲግ ባደረሰው አሰቃቂ ልቂት በጣም አዝነናል የሽግግር መንግስት በአፋጣኝ ይቋቋም ሚል ቀጭን ትዛዝ ያስተላለፈ መግለጫ ነው ከኦፊኮ በኩል ደግሞ በሀገር ውስጥ ያለው ሁኔታ አሳስቦኛል በሚል ያወጣበት መግለጫ አለ ህብረትም እንደዛ ወጣው አለ የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክም በሪቻ ባር ላይ በለደረሰው ህዝብ ልቂት አላፊነቱን የሚወስደው የሀዲግ መንግስት ብቻ ነው የሚል መግለጫ አውጥቷል ከዚህ ሁሉ በተጨማሪ ደግሞ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ በኢትዮጵያ ያለው ሁኔታ ገለልተኛ ወገን ድጋሚ እንዲያጣራው በድጋሚ የጠየቀበት መግለጫም የሁኔታ ነው ያለን ማለት ነው
እንግዲህ አልማጫችን ፕሮግራማችን እስከ 6 ሰዓት
ፕሮግራማችን ይቀጥላል በኋላ ማስተዋቂያ ቢኖርም ዛሬ ሻማ ማብራት እንዳለ በዚሁ ተቀሰርጉትና ክላሲካል እንደብዝና ወደ ቀጣይ ፕሮግራም እናልፋለን
ሁለት ማስተዋቂያዎች አሉ ቀጥሉ
ከወገን ለወገን የቀረበ ጥሪ በስቶኮልምና አካባቢዋ የምትኖሩ ኢትዮጵያውያን ትውልድ ኢትዮጵያውያንና ኢትዮጵያ ወዳጆች በሙሉ እንደሚታወቀው በአገራችን ኢትዮጵያ በስልጣን ላይ ያለው ገዢው የህወሓት ቡድን በአገራችን ህዝቦች ላይ ያደረሰ ያለው ኢሰብአዊ ጭፍጨፋ ከቀን ወደ ቀን እየጨመረ የመጣ እነሆ በዚህ ባሳለፍነው ሳምንት መስከረም 22/2009 ዓመተ ምህረት በደብረ ዘይት ቢሾፍቱ በኦሮሞ ጎንቻችን በሚከበረው የሩቻ ባህላዊ በዓላቸውን በማክበር ላይ የነበሩ በመቶዎች የሚቆጠሩ ወገኖቻችን አሰቃቂ ግድያ በማድረስ ከህሊና የማይወጣ ሀዘን ውስጥ እንገኛለን። በመሆኑም በዚህ በስዊድን የምንገኝ ሁላችን የወገኖቻችንን ሞት ለማሰብና የወገኖቻችንን ሐዘን ለማሰብ ሁድስ ኦክቶበር 9 2016 ዓመተ ምህረት ከ15 ሰዓት ጀምሮ በቲሴንትራልን አጠገብ በሚገኘው ሰልገስቶሪ በመሰባሰብ የሻማ ማብራት ስነ ስርዓት እናደርጋለን ይላል በስዊድን የኢትዮጵያ ህዝቦች ትግል አጋርነት አቀናባሪ ህብረት ጥሪውን ያቀርባል። ድል ለኢትዮጵያ ህዝብ! ኢትዮጵያ በክብር ለዘላለም ትኑር! እግዚአብሔር ኢትዮጵያንና ኢትዮጵያውያንን ይጠብቅ!
አድማጮች በመከታተል የምትገኙት ከስቶኮልም የሚተላለፈው የኢትዮጵያ ድምጽ ሬዲዮ ነው። በማስከተል ሰሞኑን የተከበሩ የአውሮፓ ፓርላማ አባል አና ጎሜዝ በኢትዮጵያ ወቅታዊ ጉዳይ አስመልክተው አጠር ያለ ጉዳይ መናገራቸው ይታወሳል። ከዛ ጋር በተያያዘ በወይዘሮ አና ጎሜዝ ዙሪያ ተቀናበረ አንድ ፕሮግራም ቀጥሎ ይሰማል።
እንደ አውሮፓውያን አቆጣጠር ፌብሩዋሪ 9 ቀን 1954 የአውሮፓ ፖርቱጋል ለዲሞክራሲ ለሰብአዊ መብት ለኩልነትና ለነጻነት የምትጮህ አንዲት ህጻን አፈራች። ገና የሁለተኛ ደረጃ ትምህርቷን ሳታጠናቀቅ በተለያዩ መሰል ተቋማት ላይ የሀገሯን አምባገነን መንግስት በመቃወም እንቅስቃሴ ማድረግ ጀመረች። በ1979 ከለንደን ዩኒቨርሲቲ በህግ የተመረቀችው ይህች ወጣት ዩኒቨርሲቲ ውስጥ በነበረችበት ወቅት የተማሪዎች ህብረት ላይ ያደረገችው ተሳትፎ የሚረሳ አልነበረም። በ1981 ከሪስቦን ናሽናል ኢንስቲትዩት ኦፍ አድሚኒስትሬሽን በ1888 በሰብአዊ መብት ከዩኒቨርሲቲ ኦፍ ስታርስበርግ ትምህርቷን የተከታተለች ሲሆን በአሁኑ ወቅት የአውሮፓ ፓርላማ አባል የፓርላማው የውጭ ጉዳዮች እንዲሁም የሲቪክ ነጻነቶች የፍትህና የሀገር ውስጥ ጉዳዮች ኮሚቴ አባል ናት። ወይዘሮ አና ማሪያ ሮሳ ማርቲስ ጎሜዝ እኚህ ሴት ለፍትህና ለዲሞክራሲ የቆሙ ሴት መሆናቸው ቢታወቅም በተለይ ለሀገራችን ኢትዮጵያ ባለውለታ ተቆርቋሪና አዛኝ ናቸው። ፖርቱጋላዊዋ ወይዘሮ አና ጎሜዝ የፖርቱጋል ሶሻል ፓርቲ አባል ሲሆኑ ህዝባቸው በአውሮፓ ህብረት ተወካይ ሆነው እንዲያገለግሉ ሁለት ጊዜ መርጧቸዋል። ከ2009 ጀምሮ በ1980 የፖርቱጋል ዲፕሎማት በመሆን ኒውዮርክ፣ ጄኔቭ፣ ጃፓን፣ ቶኪዮና ለንደን ያገለገሉ ሲሆን ከ1999 እስከ 2003 የአውሮፓውያን አቆጣጠር የሄድ ኦፍ ሚሽን አምባሳደር በመሆን ጃካርታ ሰርተዋል። ለመሆኑ ወይዘሮ አና ጎሜዝ የሀገሬ ህዝብ አገረኛ ስም አውጥቶ እስከ መጥራት የደረሰ ምን ስራ ሰርቶ ይሆን? አና ጎበዜ ወይንም አና ጎሜዝ እንደ ሀገራችን አቆጣጠር በርካታ የፖለቲካ ፓርቲዎች በህዝብ ተቀባይነት አግኝተው እንደ ቅንጅት ያለው ጎልቶ የወጣ ፓርቲ ሙሉ በሙሉ የህዝብ ድምጽ ባገኘበት በዚህ ወቅት የአውሮፓ ህብረትንና የአሜሪካው ካርተር ማዕከል በታዛቢነት ኢትዮጵያ መገኘት ነበረባቸው። የአውሮፓ ህብረት ለምርጫው ወደ 200 አባላቱን ወደ ኢትዮጵያ የሰደደ ሲሆን የዚህ ቡድን መሪ ደግሞ ወይዘሮ አና ጎበዜ ነበር። የኢትዮጵያ መንግስት ሙሉ በሙሉ የተቃዋሚ ፓርቲዎች ያገኙትን ድምጽ ሲቀማ የሎክ ቡድኑ የፖለቲካ ፓርቲዎች በመርጫው መዋከባቸውን የህዝብ ድምጽ መሰረቁን ቆጠረው አግባብነት የሌለው መሆኑንና መንግስት ያወጣው ያሸንፍ ያለውኝ ድል ዜና በማጭበርበር የተገኘ መሆኑን ይፋ አደረገ። ይህንን አስመልክቶ የኢትዮጵያ መንግስት እስከ ግል ሊወረደ ዘለፋና ዛቻ እኚህ ሴት ላይ አወጀ። የኢትዮጵያ ጥርስ ውስጥ የኢትዮጵያ መንግስት ጥርስ ውስጥ የገቡት ወይዘሮ አና ጎሜዝ ትግላቸውን በማጠናከር ህብረቱ በሚያደርገው ዘሰባ ላይ ሁሉ የኢትዮጵያ መንግስት ዜጎቹ ላይ የሚያደርገውን አፈና እንዲያቆም ወተወቱ። ከአሜሪካው ኮንግረስማን ዶናልድ ፔን ጋር በመሆን በቅንጅት መሪዎች ላይ የተሰጠውን የጥፋተኝነት ውሳኔ በመቃወም የጋራ መግለጫ ጁን 13 ቀን 2007 ማለትም ሰኔ 6 ቀን 1999 ዓ.ም ምረት አወጡ። የኢትዮጵያ ፍርድ ቤት በ38 በቆራጥ የሰብአዊ መብት ተሟጋቾችና የህዝብ ተመራጭ ላይ ያሳለፈው እስከ ሞት የሚደርስ የጥፋተኝነት ውሳኔ እጅግ በጣም አሳዝኖናል አስቆጥቶናልም። ይህ ውሳኔ የሚያረጋግጠው ነገር ቢኖር ኢትዮጵያ ፍርድ ቤቶች የሚመሩትም የሚስተዳደሩትም ስልጣን ላይ ባለው ፓርቲ መሆኑን ነው። በመንግስትና በእስረኞቹ መካከል እየተደረገ የነበረው ድርድር ጠቅላይ ሚኒስትር መለስ ዜናዊ እስረኞቹንና የዓለም ህብረተሰብን ለማታለል ሆነ ብለው ያደረጉት ተራ ሸፍጥ መሆኑ እጅግ በጣም አሳዝኖናል። እኛ ራሳችን በልዩ ልዩ ጊዜያት ስምምነት ላይ መድረሱን የሚያመለክቱ ምልክቶችን ስንከታተል ነበር። ይህንን በፖለቲካ ስሌት የተመነዘረና ፍትህ የለሽ ውሳኔ በከፍተኛ ደረጃ እናወግዛለን። አምባገነናዊ ድርጊቶች የበለጠ ደም መፋሰስና አለመረጋጋት ከመጋበዝ በስተቀር የሚያስገኙት ጠብቀሚታ የለም። እነዚህ ዜጎች በፓርላማ ተወዳድረው ከመሸነፍ በስተቀር አንዳችም ወንጀል አልፈጸሙም። በዚህ መንግስት እጅ በጣም ብዙ ኢትዮጵያውያን ህይወታቸው አልፏል። ብዙዎች ደግሞ ለግርፋትና ለስራት ተዳርገዋል። ራሱ የኢትዮጵያ መንግስት ያቋቋመው መርማሪ ኮሚሽን ባወጣው ሪፖርት ሰኔ 1 ቀን 1997 እና ህዳር መጀመሪያ ላይ በመንግስት ወታደሮች በተፈጸመ ጭፍጨፋ 193 ሰላማዊ ዜጎች መገደላቸውንና 763 አካለ ስንኩል መሆናቸውን አረጋግጧል። ይህ መንግስት ሰላማዊ ዜጎች በመንገድ ላይ በመግደል ብቻ የሚወሰን አይደለም። በቆርቆሮ የታጠረ እስር ቤት ውስጥ በታሸጉና መሸሻ በሌላቸው ንጹሃን ላይ ከ1500 በላይ ጥይት አዝንቦ 17ቱን ገሏል 53ቱን አቁስሏል። እዚህ ላይ አንድ ጥያቄን ጠይቅ። የተደጋገመ ወንጀል በመፈጸም መጠየቅ ያለበት ራሱ ያቋቋመው ኮሚሽን የመሰከረበት መንግስት ነው ወይንስ የህሊና እስረኞቹ? የኢትዮጵያ መንግስት የህሊና እስረኞቹን ያለ ቅድመ ሁኔታ እንዲፈታ በድጋሚ እንጠይቃለን። የአሜሪካ ኮንግረስማን ዶናልድ ፔንና አና ጎሜዝ ጁን 13 ቀን 2007 ወይንም ሰኔ 6 ቀን 1999። ከዛም ወዲህ የህሊና እስረኞች፣ ጋዜጠኞች፣ የፖለቲካ ፓርቲ አመራርና አባላቶች ለስር ሲዳረጉ ወገኖቻችን ወደ አረብ ሀገራት በሚሰደዱበት ጊዜ የውሃና የበርሃ እራት መሆናቸውን አውግዘው አውሮፓውያን የኢትዮጵያ መንግስት ላይ የጨፈኑትን አይናቸውን እንዲገልጹና የኢትዮጵያን ህዝብ ሀያላን ሀገራት ያከብሩ ዘንድ በፓርላማው ሳይሰለቹ የሰበኩ የፍትህ ሴት ናቸው ሃና ጎበዜ። ረሃብ በኢትዮጵያ በሚል ርዕስ የአርበኞች ግንቦት ሰባቱን ሊቀመንበር ፕሮፌሰር ብርሃኑ ነጋን ኢትዮጵያ ኤምባሲን እና እንግዳ በመጋበዝ በአውሮፓ ፓርላማ ክርክር እንዲደረግ ያመቻቹ የዲሞክራሲና የነጻነት ሴት ናቸው። ምንም እንኳን የአውሮፓ ህብረት ከምርጫ 97 በኋላ በተደረገው ምርጫ ላይ ቢሳተፍም አሁንም በተመሳሳይ ምርጫው ፍትሃዊ አለመሆኑን ከመግለጽ አልተቆጠበም ነበር። የኢትዮጵያ መንግስት ለማታዊም ዲሞክራሲያዊም አይደለም የሚሉት አና ጎሜሽ ህብረቱ በኢትዮጵያ ለሶስተኛ ጊዜ ለምርጫ ታዛቢነት እንዳይገኝ የህብረቱን አባላት በማስተባበርና ለህብረቱ የውጭ ግንኙነት ከፍተኛ ተጣሪ ግንቦት 16 ቀን በሚካሄደው ምርጫ ላይ ታዛቢ ሆኖ መቅረቡ ጋዜጠኞችን፣ የፖለቲካ ፓርቲ መሪዎችንና አባላትን ጦማሪያንን ሳይቀር ለስርና ለንግልት ህዝቡንም ለስቃይ የዳረገውን የኢትዮጵያ መንግስት እንደመደገፍና ዕውቅናም እንደመስጠት ይቆጠራል ሲሉ ወተወቱ። ሽንጣቸውንም ገትረው ተሟገቱ። የአውሮፓ ህብረት የውጭ ግንኙነት ከፍተኛ ተጠሪ ጉዳዩን ስላመነበት ምርጫው ላይ ህብረቱ ሳይገኝ ቀረ። ንሴት በአማራው ብሔር ላይ የሚደረገው የዘር ማጽዳትና ለሬቻ ባሊወጡ ዜጎች በመንግስት አሸባሪነት ደማቸው ፈሶ መቅረቱን በይፋ ለህብረቱ አውግዘዋል። ስለወይዘሮ አና ኮሜስ የኢትዮጵያ ባለውለታነት ታሪክ አይዘነጋውም። ረጅም እድሜና ጤና ለኢትዮጵያ አስተዋሽ አና ኮሜሽ አና ጎበዜ።
President last Sunday at the Iriasha festival in Ethiopia, it ended in a massacre. According to Oromo sources, 678 people were killed by security forces, shooting the crowd in cold blood and causing a stampede. Other 700 people have been murdered in Ethiopia in the past 10 months, as marathon runner Faisal Iliza denounced at the Rio Olympics. The UN High Commissioner for Human Rights and the African Commission for Human Rights have called for independent observers to enter the country and to assess the situation and for an impartial investigation. The EU, which is actually paying with lots of taxpayers' money via ODA, is silent, and that silence is deafening. Will you, Mr. President, on our behalf, speak up in solidarity with the repressed people of Ethiopia and call for an international independent investigation into the Iriasha massacre and the ongoing repression in Ethiopia?
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ግሩም አሁን ያና ጎሜዝ ንግግር አዳምጣል። በአውሮፓ ፓርላማ ላይ ተናገረችው ይሄን ንግግር የተለየ የሚያደርገው ምንድነው? ከአርስቱ ውጭ ነው የተናገረችው። አርስቱ ሌላ ነበር። የዛለት የፓርላማው ውይይት በሌላ አርስት ላይ ነበር። እሷ ግን ስሜቷን መቆጣጠር ስላልቻለች ብድግ ብላ ፍቃድ ጠይቃ ተናገረች። እንደውም ስብሰባውን የምትመራው ሴትዮ የተከበሩ አና ጎሜዝ ካርስቱ ውጭ ነው የተናገሩት።
ቢሆንም
ያው በጭብጨባ ነው ተቀላላ ፓርላማው የተቀበላት። ተደማጭነት ያላት ክብር ሴት ነች።
ተከከል ከዛም በኋላ የአውሮፓ ህብረት ያንን ተከትሎ መግለጫ አውጥቷል። እንደምናርፍዳቸው ለአድማጮች 11 ሰዓት ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። የዛሬ ሳምንት በቢሾፍቱ ደብረዘይት አመታዊን የኢሬቻ በዓል ባህላዊ በዓል ለማክበር በተሰበሰቡ በሚሊዮን የሚቆጠሩ የኦሮሞ ተወላጆች ላይ የህወሓት የጸጥታ ኃይሎች በወሰዱት ጥቃት በርካቶች በጥይትና በመረጋጋት ሞተዋል። እንደ ኦሮሞ ፌዴራሊስት ኮንግረስ ገለጻ ቢያንስ 700 ሲገደሉ በርካቶች በሞትና በህይወት መሃል እንዳሉ ተነግሯል። ይህን ተከትሎም በመላው ኦሮሚያ እንዳዲስ በተቀጣጠለው አብዮት በትንሹ ከ500 በላይ የህዝባዊ ወያነ ሓርነት ትግራይ አባላት የሚጠቀሙበት መኪናዎች እንደወደሙ ሲገለጽ 1200 የመንግስት ተቋማት የፖሊስ የቀበሌ ወረዳዎችና ሌሎች የመንግስት ተቋማትም በህዝቡ እንዲወድሙ ተደርጓል። ይህም በገንዘብ ቢሰላ በቢሊዮን የሚቆጠሩ ገንዘብ መሆኑም እየተዘገበ ነው። ዘገት ብሎ በመጣም ዜና በሻይ አላሙዲና ባዜም መስፍን እንደተያዘ የሚነገርለት የጉመሮ ሻይ የእርሻ ማሳ ትናንት ሙሉ በሙሉ መውደሙም ተዘግቧል። በተያዘ ዜና በምዕራብ አርሲ የጋዜ ወታደሮች ከፍተኛ ጭፍጨፋ በነዋሪዎች ላይ እየፈጸሙ እንደሆነ ተዘግቧል። በአርሲ ነገሌ ስከዛሬ ድረስ የቀጠለው ተቃውሞ ተከትሎ የጋዜ ወታደሮች በወሰዱት እርምጃ ከ40 በላይ ሰዎች መግደላቸውና በርካታ ዜጎችን ማቁሰላቸውን ነዋሪዎች ገልጸዋል። በሻላ ወረዳ አጄ ከተማ ደግሞ 48 ሰዎች መገደላቸውንና የአካባቢው አርሶ አደር ታጣቂዎች በወሰዱት ያጸፋ እርምጃ 22 የጋዜ ወታደሮች መገደላቸውንም ነዋሪዎች አክለው ገልጸዋል። ህፃናት አዛውንት ነፍሰ ጡሮች ሳይቀሩ መገደላቸውም ከዚህ በላይም የብሔር ግጭት ለመቀስቀስ መሞከሩም ነዋሪዎች ተናግረዋል። ገዢ ፓርቲ ጥቃቱን የፈጸሙት የታጠቁ ጸረ ሰላም ኃይሎች ናቸው ብሏል። ኦነግንም ቅስቀሳ በማድረግ ከሷል። በምስራቅ ሸዋ ሊበን ዝቋላ ወረዳ ደግሞ ካለፉት 5 ቀናት ጀምሮ የተካሄደ ባለው ህዝባዊ ንቅናቄ በርካታ ዜጎች ተገለዋል። 6 የአጋዜ ወታደሮችም በአጸፋው ሲገደሉ የአባዱላ ፖሊስ ጣቢያም ተቃጥሏል። እስረኞች አመልጠዋል። በርካታ ቁጥር ያላቸው ክላሽንኮቭ ጠመንጃዎች ህዝቡ እጅ ውስጥ ገብተዋል። ቁጥራቸው በውል ያልታወቀ ፖሊሶችም እጃቸውን ለህዝቡ ሰጥተዋል። በሰንዳፋ ደግሞ ፖሊሶች ሌሊት ቤት እየሰበሩ በመግባት በርካታ ወጣቶችን እያፈሱ ወደ እስር ቤት ወስደዋል። በርካታ ወጣቶች ከአካባቢው በመሸሻቸው ላይ መሆናቸው ታውቋል። በተለያዩ አካባቢዎች የሚካሄዱት ህዝባዊ ተቃውሞችም እንደቀጠሉ ናቸው። ይህ ተቃውሞ በአዲስ አበባ ዙሪያ ባሉ ከተሞች ውጥረቱ እንዳለ ሲሆን፣ በሰበት አካባቢ ወጣቶች በመደራጀት ከፍተኛ ተቃውሞ አሰምተዋል። በአዲስ አበባም በአስቆጠሩ ኃይሎች አየር ጤና ተቃውሞ መካሄዱ ተዘግቧል። በሌላም በኩል በቡሌ ሆራ፣ ገርባ፣ አርሲ፣ አምቦ፣ ወንጂና ለምገናና ሌሎችም በታዎች የደረሱ ድመቶች ከፍተኛ ሲሆን አጋዜ ወታደሮችም በርካታ ሰዎችን በአጸፋው ገለዋል። በአዲስ አበባ የህወሓት የንግድ ድርጅቶች የተለየ ጥበቃ እየተደረገላቸው መሆኑ ሲዘገብ፣ ገዢው ፓርቲ የህዝብን ጥያቄ በአፋጣኝ እንዲመልስ ከተለያዩ ዓለም አቀፍ ተቋማት ጥያቄ ቢቀርብለትም አሁንም በያዘው አቋም እንደጸና ነው። በአማራ ክልል ደግሞ ህዝባዊ እንቅስቃሴዎችን ለመጀመር ወጣቶች የተለያዩ እንቅስቃሴውን መጀመራቸውን የሚመጡ መረጃዎች ያመለክታሉ። በተለይ የገዢው ፓርቲ የንግድ ተቋም የሆነውን የዳሽን ቢራ ምርት ላለመቀበል ነጋዴዎች ውሳኔ በማሳለፋቸው ከፍተኛ እንግልት እየደረሰባቸው መሆኑንም ለማወቅ ተችሏል። በሌላ ዜና በጌዲዮ ዞን ሆን ተብሎ በተቀሰቀሰ ግጭት በርካታ የንግድ ድርጅቶች ወደሙ፣ ህይወትም ጠፍቷል። የአካባቢው ነዋሪዎች እንደገለጹት በዲላ 6 ሰዎች ተገለዋል። በዲላና በኤርጋጨፍ የሚነግዱ ሱቆችና መኖሪያ ቤቶች ወድመዋል። ግጭቱ የብሔር ግጭት መልክ እንዲይዝ ሆን ተብሎ መቀስቀሱን የአካባቢው ነዋሪዎች ተናግረዋል። ከ1997 ዓ.ም ጀምሮ በዚህ ቦታ በተነሳ ግጭት መነሳቱን የሚገልጹት ነዋሪዎች ገዢው ፓርቲ ሆን ብሎ ችግሩ እንዳይፈታ በማድረጉ የአሁኑ ግጭት መቀስቀሱን ጠቅሰዋል። የአውሮፓ ህብረት የእርቅ ሂደት እንዲጀመር መጠየቁ ተነግሯል። በአመታዊ የኦሮሞ ብሔር ተወላጆች ባህላዊ ክብረ በዓል ላይ ለሞቱትና አካላቸውን ላጡ ጉዳተኞችና ቤተሰቦቻቸውን የተሰማውን ሀዘን የገለጸው ህብረቱ በኢትዮጵያ የተፈጠሩትን ችግሮች ለመፍታት ሁሉን የሚያሳተፈ እርቅ ያስፈልጋል ብሏል። በዚህ በኩል ህብረቱ ሙሉ ድጋፍ ለመስጠት መዘጋጀቱን ገልጿል። በአውሮፓ ህብረት ፓርላማ መደበኛ ስብሰባ ላይ የፓርላማ አባሏ ወይዘሮ አና ጎሜዝ በሬቻ በዓል ላይ የተፈጸመውን እልቂት በማስመልከት ለፓርላማ አባላቱ ንግግር ማቅረባቸው ይታወሳል። በሌላ ዜና ደግሞ የአሜሪካ ኤምባሲ በኦሮሚያ የተካሄደ ካለው ህዝባዊ እምቢተኝነት ተቃውሞ ጋር በተያያዘ ዜናው ዜጋው መሞቱን ያረጋገጠ መሆኑም ተዘግቧል። የተባበሩት መንግስታት ድርጅት በኢትዮጵያ የተባባሰ የመጣው ጸጥታ ችግር እያሳሰበኝ ነው ማለቱ ተዘግቧል። የተባበሩት መንግስታት የሰብአዊ መብት ኮሚሽን በኢትዮጵያ የተባባሰ የመጣው ጸጥታ ችግር እያሳሰበ መሆኑን ሲገልጽ የኮሚሽኑ ቃል አቀባይ ሪፖርት ኮልቬሊ ከጄኔቫ እንደገለጹት በኢሬቻ በዓል ላይ ባለፈው ሳምንት የተፈጸመው እልቂት ተከትሎ በኦሮሚያ ክልልና በደቡብ ምስራቅ አዲስ አበባ ያለው ጸጥታ ችግር እየተባባሰ መጥቷል። በተለይ በቢሾፍቱ ኢሬቻ በዓል ላይ የተገደሉ ሰዎች ቁጥር በውል አለመታወቁና በመንግስት ላይ እምነት በመጣጣቱ የጸጥታ ችግሩ እንዳባባሰው ቃል አቀባዩ አስታውቀዋል። በዚሁ ምክንያት ጉዳዩን የሚያጣራ አካል መሰየም እንዳለበት የተባበሩት መንግስታት የሰብአዊ መብት ኮሚሽን እምነቱ መሆኑን አክለው ገልጸዋል። ጉዳዩ ከተጣራ በኋላ ከወንጀሉ ጋር ግንኙነት ያላቸው ማናቸው ወገኖች ተጠያቂ መሆን እንዳለባቸው የኮሚሽኑ ቃል አቀባይ አሳስበዋል። በቢሾፍቱ በኢሬቻ በዓል ላይ የተቀሰቀሰው ሰላማዊ ተቃውሞ ለማብረድ በሚል በስፍራው የተመደቡ የአጋዜ ጦር አባላትና የፌዴራል ፖሊስ ታጣቂዎች አስለቃሽ ጭስና ጥይት በመተኮሳቸው በመቶዎች የሚቆጠሩ ሰዎች ከዚህ ጋር ተያይዘው መገደላቸው ይታወሳል። የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ ከወያኔ ውድቀት በኋላ የሁሉንም ኢትዮጵያውያን የሲቪክና የፖለቲካ ፓርቲዎች ያማከለ ሽግግር ቻርተር በህብረት እየተዘጋጀ መሆኑን ይፋ አድርገዋል። በዚህም ቻርተር ላይ ሁሉም እንዲካፈሉበት ጥረት እየተደረገ እንደሆነ ገልጸዋል። ፕሮፌሰሩ አክለው እንዳሉት አርበኞች ግንቦት ሰባት በቅርቡ ይሄ ነው የሚባል የሚታይ ተግባራዊ እርምጃ እንደሚወስድም ተናግረዋል። በሌላ ዜናም የኦሮሞ አክቲቪስቶች የኦሮሞን ህዝብ ማዕከል ያደረገ ቻርተር እንደሚያዘጋጁ ገልጸዋል። እንደነሱ ገለጻ ከሆነ ሁሉም ኢትዮጵያውያን የየራሳቸውን ቻርተር በመያዝ በመጨረሻም የጋራ ቻርተር ማርቀቅ እንደሚቻልም ተናግረዋል። ታዋቂው የፖለቲካ መሪ ኢንጂነር ኃይሉ ሻውል ከዚህ ዓለም በሞት ተለይተዋል። በ1928 ዓ ም በአዲስ አበባ የካ በሚባለው አካባቢ የተወለዱት ኢንጂነር ኃይሉ ሻውል ባደረባቸው መም በህክምና ሲረዱ ቆይተው ባለፈው ሐሙስ መስከረም 26 ቀን 2009 ዓ ም በ80 ዓመታቸው ከዚህ ዓለም በሞት መለየታቸው ተዘግቧል። የመላው አማራ ዙር ድርጅት መስራች ቀጥሎም የመያድ በኋላም የቅንጅት ሊቀመንበር የነበሩት ኢንጂነር ኃይሉ ሻውል ህይወታቸው ያለፈው ህክምና ሲከታተሉበት ከነበረው ከባንኮክ ታይላንድ ሆስፒታል መሆኑ ተዘግቧል። የሲቪል መንደስና ሙያተኛ የነበሩት ኢንጂነር ኃይሉ ሻውል በተለያዩ ዓለም አቀፍ ድርጅቶች በቀጠረና በማማከር አገልግሎት መስጠታቸውን ተከትሎ ባካበቱት ሙያ ሀገራቸውንም ለመጥቀም ባደረባቸው ፍላጎት በተለያዩ መስሪያ ቤቶች በበላይ ኃላፊነት አገልግለዋል። ከነዚህም ውስጥ የአባይ ሸለቆ ጥናት ፕሮጀክት ኃላፊ፣ የኢትዮጵያ ስኳር ፋብሪካዎች ዋና ስራ አስኪያጅ፣ የኢትዮጵያ ውራውን ጎዳና በአሁኑ አጠራር የኢትዮጵያ መንገዶች ባለስልጣን ዋና ስራ አስኪያጅ በመሆን ሀገራቸውን ኢትዮጵያን አገልግለዋል። ኢንጂነር ኃይሉ ሻውል የአውራ ጎዳና ዋና ስራ አስኪያጅ በነበሩበት ሰዓት ወራሪው የሶማሊያ ሲያድ ባሬ ጦር ኢትዮጵያን በወረረ ሰዓት የድሬዳዋ አውሮፕላን ጣቢያን ቀን ከሌሊት በክትትል በማሰረት የኢትዮጵያ አየር ኃይል የበላይነቱ እንዲይዝና ጦርነቱ በኢትዮጵያ ድል አድራጊነት እንዲጠናቀቅ የላቀ የዜግነት ድርሻቸውን ተወጥተዋል። ጀነራል ኃይሉ ሻውል በሙያቸው ባስመዘገቡት ውጤት መሰረት የመንግስት እርሻዎች ሚኒስትር በመሆን በከፍተኛ ኃላፊነት ማገልገላቸውን የህይወት ታሪካቸው ያመለክታል። በመንግስት እርሻ ሚኒስቴርነትም ለሁለት ዓመት ተኩል ማገልገላቸው ተዘግቧል። ጀነራል ኃይሉ ሻውል ፖለቲካ ተሳትፏቸውን በተመለከተ መሀድን ከመመስረት ጀምሮ የመሀድ የውጭ ግንኙነት ዘርፍ ኃላፊ በመሆን የድርጅቱ ፖሊሲ የማስፈጸም ደጋፊና አባላትን የማፍራት ስራ ሰርተዋል። በማስከተልም በመላው ኢትዮጵያ አንድነት ድርጅት መኢአድን በመመስረት በሊቀመንበርነት አገልግለዋል። መኢአድ የከፈለውን መስዋዕትነትና ትግል በግንባር ቀደምትነት መርተዋል። ኢንጂነር ኃይሉ ሻውል በኢትዮጵያ ፖለቲካ ውስጥ ጉልህ ድርሻ ባለው የምርጫ 97 እንቅስቃሴ ወቅት የተቃዋሚ ፓርቲ የሆኑትን መኢአድ፣ ኢዴፓ፣ ኢድሊና ቀስተ ዳመናን በጋራ ቅንጅት ለአንድነትና ለዲሞክራሲ ቅንጅትን በመመስረት በሊቀመንበርነት ተመርጠው የምርጫ እንቅስቃሴውን በበላይነት መርተዋል። ከምርጫ በኋላ የህወሓት አገዛዝ የፈጠረው ማጭበርበርና የንጹሃን ህይወት ግድያ ኢንጂነር ኃይሉ ሻውል ከትግል አጋሮቻቸው ጋር ወደ እስር ቤት የተወረወሩ ሲሆን ለሁለት ዓመት ያህልም በእስር የስቃይ ቆይታ አድርገዋል። በተለያዩ ጊዜያቶች በጨለማ ቤት የመታሰር ጣፋንታ እንደደረሰባቸውም ተገልጿል። የኢንጂነር ኃይሉ ሻውል ከፖለቲካ አመራርነት ተሳትፎ ተጨማሪ የኢትዮጵያ ነጻ ፕሬስን በተለይም የኢትዮጵያ ነጻ ጋዜጠኞች ማህበር የነጋባ በመደገፍ ዙሪያ በአርአያነት የሚጠቀስ ስራ መስራታቸውን የማህበሩ አመራሮች በየጊዜው የሚያስታውሱት ጉዳይ መሆኑ ተዘግቧል። በሌላ የህልፈት ዜና የህብረተሰባዊት ኢትዮጵያ ጀግና ሜዳ የተሸላሚ ብርጋዴር ጀነራል ለገሰ ተፈራ ከዚህ ዓለም በሞት ተለይተዋል። ሀገራችን ኢትዮጵያ ከፈራቻቸው ብርቅዬ ጀግናና ሀገር ወዳድ ኢትዮጵያውያን መካከል በግንባር ቀደምትነት የሚጠቀሱት የህብረተሰባዊነት ኢትዮጵያ ጀግና ሜዳ የተሸላሚ ብርጋዴር ጀነራል ለገሰ ተፈራ በአሜሪካና ሀገር በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸው ተዘግቧል። ብርጋዴር ጀነራል ለገሰ ተፈራ ከኢትዮጵያ አየር ኃይል የበረራ ጀግኖች መካከል አንዱ የነበሩ ሲሆን ኢትዮጵያ አየር ኃይልን ከመቀላቀላቸው በፊት በ1956 ዓ.ም በሐረር አካዳሚ በመግባት ወታደራዊ ትምህርታቸውን ተከታትለዋል። በሐረር አካዳሚ ቆይታቸው ወቅት የጠለቀ የውጊያ ስልት፣ ወታደራዊ አመራር፣ የአካል ብቃትና ወታደራዊ ሳይንስ ስነ ምግባር በመማር በመኮንንነት ተመርቀዋል። የኢትዮጵያ አየር ኃይል ስመጥር በሆነው የሐረር አካዳሚ ምልመላ በሚያካሄድበት ወቅት ብርጋዴር ጀነራል ለገሰ ተፈራ ብቁ ሆነው በመገኘታቸው የአየር ኃይልን ተቀላቀሉ። በ1959 ዓ.ም ትምህርታቸውን አጠናቀው የበረራ ክንፋቸው ካገኙ በኋላ ጀነራል አብራሪና አስተማሪ ሆኖ ብርጋዴር ጀነራል ለገሰ ተፈራ በየጊዜው በሚያሳዩት የሙያ ብቃት ምክንያት ከሌሎች መካከል ተመርጠው በተዋጊ አውሮፕላን በረራ አስተማሪነት ከፍተኛ ድርሻ አበርክተዋል። ወራሪውን የሶማሊያ መንግስት የግዛት ተስፋፊነት ምኞቱን ለማሳካት ኢትዮጵያን በወረረ ጊዜ ብርጋዴር ጀነራል ለገሰ ተፈራ ከትውልድ ትውልድ የሚሸጋገር ጀግንነት ፈጽመዋል። በሲያድ ባሬ ወረራ ወቅት የ9ኛው ስኳድሮ ተዋጊ የነበሩት ብርጋዴር ጀነራል ለገሰ ተፈራ በግላቸው 5 የሶማሊያ አውሮፕላኖች በአየር ላይ ውጊያ በመምታት ጥለዋል። የቡድን አባሎቻቸው ከሆኑት ኮሎኔል ባጫ ሁንዴ፣ ብርጋዴር ጀነራል አሸናፊ ገብረ ጻድቅ፣ ኮሎኔል በዛብህ ጴጥሮስ፣ ሜጀር ጀነራል አማሃ ደስታና ሌሎችም ኢትዮጵያኖች ጀግኖች ጋር በመሆን የሶማሌን ወራሪ ኃይል ለመደምሰስ በተደረገው ጦርነት አንጸባራቂ ድል አስመዝግበዋል። ብርጋዴር ጀነራል ለገሰ ተፈራ በወራሪው የሶማሌ ጦር ላይ ባደረሱት ከፍተኛ ምትና ጉዳት የኢትዮጵያ ለተጎናጸፈቻቸው ድሎች ላበረከቱት የጀግንነት ስራ የህብረተሰባዊነት ኢትዮጵያ ጀግና የጦር ሜዳ ጀብዱ ሜዳ ለተሸላሚ ከሆኑት 3 ኢትዮጵያውያን መካከል አንዱ ለመሆን በቅተዋል። ከ11 ዓመት የሶማሊያ እስር ቤት ቆይታ በኋላ ወደ ሀገራቸው በመመለስ የኢትዮጵያን ሕዝብ ለማገልገል ባላቸው ፍላጎት ምክንያት ወደ ኢትዮጵያ አየር ኃይል ተመልሰው የበረራ አስተማሪ በመሆን አገልግለዋል። ሆኖም ባደረባቸው የጤና መታወክና ሌሎች ተጨማሪ ምክንያቶች ብዙ መቀጠል አልቻሉም። ይባስ ብሎ በግንቦት 83 በተከሰተው የመንግስት ለውጥ ምክንያት ውጥናቸው ሳይሳካ ቀርቶ ወደ አሜሪካን ተሰደዱ። የህብረተሰባዊት ኢትዮጵያ ጀግና የጦር ሜዳ ጀብዱ ሜዳ ለተሸላሚ የሆኑት ብርጋዴር ጀነራል ለገሰ ተፈራ ነጻነት ለገሰ፣ ሉሊት ለገሰ የሚባሉ የሁለት ልጆች አባት ነበሩ። በሌላ የሀዘን ዜና ኤርትራን ለረጅም ዓመታት በዲፕሎማትነት ያገለገሉት አምባሳደር ግርማ አስመሮም በሰሜን አሜሪካ ኒውዮርክ ማረፋቸው ታውቋል። አምባሳደር ግርማ አስመሮም የህይወት ታሪክን ማግኘት እንደተቻለው አምባሳደር ግርማ አስመሮም በኢትዮጵያ እንዳደጉና በቀደመው ጊዜም የኢትዮጵያ ብሔራዊ ቡድን አባል ሆነው ማገልገላቸው ታውቋል። በፖታሽ ማዕድን ኢንቨስትመንት ላይ የተሰማራው የእስራኤል ኩባንያ ፕሮጀክቱን መዝጋቱን አስታወቀ። በኢትዮጵያ በፖታሽ ማዕድን ኢንቨስትመንት ስራ ላይ ተሰማርቶ የሚገኝ አንድ የእስራኤል ኩባንያ በኢትዮጵያ መንግስት የተገባውን ቃል ተግባራዊ ያላደረገ በማለት ፕሮጀክቱን ለመዝጋት መወሰኑን አስታውቋል። ኩባንያው የደረሰውን ውሳኔ ተከትሎ ለፕሮጀክቱ የመደበው 179 ሚሊዮን ዶላር አካባቢ ገንዘብ እንዳይንቀሳቀስ ሲል ነው ኒውዮርክ ከተማ ለሚገኘው የዓለም አቀፍ የንግድ ልውውጥ ማዕከል ማስታወቁን ግሎብስ የተሰኘ የእስራኤል የቢዝነስ መጽሔት ባለፈው ዘግቧል። አይኤልሲ የሚል መጠሪያ ያለው ኩባንያው የኢትዮጵያ መንግስት ፕሮጀክቱን ተግባራዊ ለማድረግ እንዲረዳ ቃል ገብቶ የነበረውን የመሰረተ ልማት ስራዎች እንዳላከናወነ ቅሬታውን አቅርቧል። ይህ የእስራኤል ኩባንያ ከወራት በፊት በአፋር ክልል የሚገኘውን የአላን የፖታሽ ማዕድን ልማት ለማካሄድ 109 ሚሊዮን ዶላር በመመደብ የባለቤትነት ድርሻ መረከቡ ታውቋል። ይሁንና የማዕድን ኩባንያው ከተለያዩ ችግሮች ለካይድ ያቀደውን ስራ ተግባራዊ ማድረግ እንዳልቻለ ቅሬታውን አቅርቧል። አይኤልሲ የተሰኘው ይህ ኩባንያ በኢትዮጵያ መንግስት የታክስ ባለስልጣን መስሪያ ቤት ከግብር ክፍያ ጋር በተያያዘ ያቀረበውን አቤቱታ ተቀባይነት አለማግኘቱ ቅሬታ እንዳስነሳበትም አክሎ ገልጿል። የኢትዮጵያ ገቢዎችና ጉምሩክ ባለስልጣን የእስራኤሉ ድርጅት በሚሊዮን የሚቆጠር ገንዘብ ዕዳ አለበት ሲል ከወራት በፊት ክፍያ እንዲፈጽም ቢጠይቅም ድርጅቱ ክፍያ በመቃወም ትዕዛዙን አለመፈጸሙ ታውቋል። በሁለቱ ወገኖች መካከል የተፈጠረውን አለመግባባት ተከትሎ ኩባንያው ከተያዘው ሳምንት ጀምሮ ከኢትዮጵያ ጠቅልሎ ለመውጣት የወሰነ ሲሆን ለፕሮጀክቱ ተግባራዊነት የመደበው ከ3 ቢሊዮን ብር በላይም እንዳይንቀሳቀስ አድርጓል። የሳምንቱ አበይት ዜናዎች እነዚህ ነበሩ። መልካም ቆይታ።
አድማጮቻችን ይህ የምታዳምጡት ስቶኮም የሚገኝ የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ በቀጥታ በ88.9 ሜጋሄርዝ ከመስተላለፉን በተጨማሪ እንዲሁ በቀጥታ በፌስቡክ ሳይታችን ኢትዮጵያን ቮይስ ሬዲዮ ነው ያልከኝ አይደል? ኢትዮጵያ ቮይስ ስዊድን። አዎ። ፌስቡክ ላይ ኢትዮጵያን ቮይስ ስዊድን ብላችሁ ብትገቡ ታገኙታላችሁ። በቀጥታ የሚከታተሉ ደስ የሚለው ከተለያዩ ሀገሮች አይየን ከቤልጅየም ከአሜሪካ ከተለያዩ ሀገሮች የሚከታተሉ ሰዎች አሉ። ደስ ነው የሚለው። ከዛ በፊት ግን አንድ ማስተዋወቂያ አለን። የርዳታና የድጋፍ ማሰባሰቢያ ጥሪ የሀገር ጉዳይ ይመለከተናል ለምትሉ ወገኖቻችን ሁሉ አማራው ነጻነቱንና መብቱን ለማስከበር ራሱን የትግራይ ነጻ አውጪ ነኝ ከሚል ዘረኛና እብሪተኛ ቡድን ጋር በገጠመው ትንቅንቅ እየተዋደቀ የሚገኝ ቢሆንም ትግሉ ግቡን እስኪመታ ቀጣይ ነውና የኛም የወገኖቹ ድጋፍ በከፍተኛ ደረጃ ተፈላጊ መሆኑን አጣያቂ አይሆንም። በመሆኑም ይህን አገር የማዳን ጥሪ አሁንም እንደገና ያቀረብንበት ምክንያት ትግሉ ውጣ ውረድ የበዛበትና እልህ አስጨራሽ ቢሆንም ቀሪው ምርጫ ባርነት ብቻ ስለሚሆን ለነጻነታችን ከሚዋደቁ አርበኞቻችንና ከቀሪው ወገናችን ጎን የመቆም አገራዊም ሆነ ወገናዊ ኃላፊነቱ እኛም አለብን ብለን ስለምናምን ነው። ግባችንም ለዚህ ጦርነት ለታወጀበት ወገናችን አጋር በመሆን በቀጣይነት ለችግሮቹ በመድረስ እርዳታ እንዲደርሰው ማድረግና በውስጥም በውጭም የአማራውን የታፈኑ ድምጾችም ሆነ ጩኸቶች ለማሰማት ይረዳ ዘንድ ለማቋቋም በእቅድ ተይዞ የነበረው ሞረሽ ወገኔ አማራ ሬዲዮ በእናንተም አስተዋጽኦ ጭምር ኦክቶበር 1 2016 ዓ.ም ለት የሙከራ መርሃ ግብሩን አየር ላይ በመዋል ስራውን ጀምሯልና እነዚህና ሌሎች አስፈላጊ ወጪዎችን ለመሸፈን የሚያስችል የገንዘብ እርዳታ ማሰባሰብ ነው። በስብሰባችንም ላይ የሞረሽ ወገኔ ዓለም አቀፍ ሊቀመንበር አቶ ተክሌ ይሻው እርዳታ ለማሰባሰብና ሞረሽ ወገኔ ያሳተመውን ምጽአተ አማራ መጽሐፍ ለማስመረቅ በተያዘላቸው መርሃ ግብር መሰረት በተለያዩ ዓለማት በመዛወር በስብሰባው ከታደሙ ወገኖች ጋር ውይይት የማድረግ እና ሐሳብ የመለዋወጥ ዘመቻ ኦክቶበር 27 2016 በዋሽንግተን ዲሲ የጀመሩትን ጉዞ በመቀጠል ኖቬምበር 5 2016 ቅዳሜ ደግሞ ተራው የስዊድን በመሆኑ በስቶክሆልም አመካከላችን ይገኛሉ። እርሶም በቀኑና በሰዓቱ በቦታው በመገኘት የበኩሎን አስተዋጽኦ እንዲያደርጉ ለነጻነታችን በሚዋደቀው ወገናችን ስም ጥሪ አቅርበንልዎታል። የስብሰባው መርሃ ግብሮች ኢልና 1 2 3 አስቀምጧል። እስከ 6 5 ድረስ የሞረሽ ወገኔ ስዊድን ስብሰባቢ ወይዘሮ ዘውዲቱ የማነት ንግግር ያደርጋሉ። አቶ ተክሌ የሻው የዓለም አቀፍ ሞረሽ ወገኔ ሊቀመንበር ንግግር ያደርጋሉ። ከታዳሚዎች ጋር ውይይት ይደረጋል። የእርዳታና የእራት ገንዘብ የእራትና የእርዳታ ገንዘብ ማሰባሰቢያ ጊዜ አለ። ቀን 5 ኖቬምበር 2016 ሰዓት ከ13 ሰዓት እስከ 22 ቦታ የልማርስ ቬገን 28 ኦሽታ ደግሞ አለው። የልማርስ ቬገን 28 ኦሽታ ነው። ሞረሽ ወገኔ ስዊድን
ቻችን በመከታተል ላይ የምትገኙት ከዚህ ከስቶኮል የሚተላለፈውን የኢትዮጵያ ድምጽ ሬዲዮን ነው። አሁን መስመር ላይ ስቱዲዮ መንገዶች አሉ። ወደ ወቅታዊ ጉዳይ ቃለ መለለስ እናልፋለን። ከዛ ቀድም በማስተዋቂያ እንደተናገርነው ዛሬ ከ15 ሰዓት ጀምሮ የሻማ ማብራት ፕሮግራም አለ። ከ15 ሰዓት ጀምሮ በሴንትራል ሰርገል ቶሪ ይሄን ለመናገር ነው። ወደ መንገዶች
በቅድሚያ በድጋሚ ጤና አስተልን ይያልን። እንግዲህ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን እዚህ ስቱዲዮአችን ውስጥ አብዱላሂ ይገኛል። አብዱላሂ ለማያውቁ ካሉ ማለት ነው እንግዲህ በስዊድን ከዛሬ ስንት አመት ነው በጣም ታዋቂ ሆነ ነበር ከዛ ቀን ጀምሮ የኦጋዴን የሚደረገውን ችግር በፊልም ቀርጸ ዶክመንት ሰርተ አምጥተ ለዓለም ያጋለጥከን እስቲ ስለሱ ንገረን። በሱን ጀምር እስቲ
እንዴት አድርገል ጀምር መሰለ ሶማሌ ክልል ውስጥ ነበር መሰራው የሚዲያ ሐላፊ ነበርኩኝ ሶማሌ ክልል ውስጥ እንዲሁም ወጣቶች ላይና የተለያዩ ነገር ላይ ሰራ ነበር እና ክልል ውስጥ የነበሩትን ሂማን ራይትስ ቫዮሌሽኖች የምንላቸውን የተለያዩ መንግስት የፈጸማቸውን መጥፎ ድርጊቶችን በቪዲዮ ዶክመንት በማድረግ ወደ 100 ሰዓታት የሚሆኑ ቪዲዮዎችን ይዤ ነው ከገበያ የወጣሁት በ2012 አውሮፓ አቆጣጠር ማለት ነው።
ያን ጊዜ አንተ ስትወጣ ብዙ ሂሽሽ ነበር። ሂሽሽ ማለት በቃ ዝም ጸጥታ፣ ብዙ ነገር አይወራም፣ ድብቅ ሚስጥር፣ የስዊድንም የጸጥታ ፖሊስ ክትትል ወዘተ ነበር። ምን ይሰማ ነበር ያን ጊዜ?
ያኔ ወጣሁት ያው ለመጀመሪያ ጊዜ ነው ከሶማሌ ክልል እንደዛ አይነት መረጃ የወጣው። እንደዚሁም ለመጀመሪያ ጊዜ ነው መሰለኝ ወያኔ እንደዛ በቪዲዮ የተደገፈ ምስል የተጋለጠው። እና ትልቅ ጉዳይ ነበር ለወያኔዎች፣ ለኛም ለብዙ ሰውም ትልቅ ጉዳይ ነበር። እና ብዙ ጥረት አድርገው ነበር ያንን ለማስቆም። እኔን ነበር ታርጌት ያደረጉት። እኔ ላይ አንድ ነገር ቢያደርጉ ያ እንደሚቆም በማሰብ ማለት ነው። ስለዚህ ብዙ ነገሮችን ሞክረው ነበር። ምንም ነገር አልተሳካላቸውም። ያው ወያኔዎች እንደምናውቃቸው በፕሮፓጋንዳ ነው እንትን የሚያደርጉት። እና ምንም
ኬንያ ተለብቀህ ነበር ልበል?
ኬንያ ለሶስት ረካቢ ነበር የተቀመጥኩት። እሱ ከባድ ጊዜ ነበር። ያው
አድማጮቻችን ከአብዱላሂ በተጨማሪ በአየር ላይ በስልክ ጫላ ኦቦራ ከኛ ጋር ይገኛል። ጫላ ኦቦራ የኢትዮጵያ ኮሚኒቲ በስዊድን ተወካይ ነው። ስለዚህ ከሱ ጋርም ውይይት እናደርጋለን። ሃሎ።
አቤት።
ጤና ይስጥልኝ። በቅድሚያ በኢትዮጵያ ድምጽ ሬዲዮ አድማጮችና አዘጋጆች ስም በዚህ ውይይት ላይ ለመገኘት አንተም አብዱላሂም ፈቃደኛ በመሆናችሁ ከፍ ያለ ምስጋና አደርግላችኋለሁ አቀርባለሁ። በዛሬው ዕለት የኢትዮጵያ ድምጽ ሬዲዮ የኦሮሞ ወንድሞቻችን እህቶቻችን በኤሬቻ በዓል ላይ ደረሰባቸውን ግድያና ጭፍጨፋ በተመለከተ የተሰማውን ከፍ ያለ ሀዘንና ብስጭት በዚያ አጋጣሚ እየገለጽን እስቲ ስለ ኤሬቻ ላይ የተፈጸመውን አንተ የምታውቀውን ብትነግረን ምንድን ነው?
በቅድሚያ የኢትዮጵያ ድምጽ አሳቤ እንድገልጽ ስለሰጣችሁኝ እድል አመሰግናለሁ። ሌላው ወንድሜ አብዱላሂ የወያኔ መንግስት ደባ በኦጋዴኖች ላይ ብቻ ሳይሆን በሌላውም ላይ የሚሰራውን ደባ ያጋለጠ ኩሩ ወጣት ነው። በዚህ አጋጣሚ ላመሰግነው እንዳለው ጥሩ ስራ ነው። በእኛም ላይ የተለያዩ ግፎች እንደዛ ተፈጽመዋል። እንዳለመታደል ሆኖ እንደዛ አይነት ዶክመንቶች ከወያኔ ሊወጡ አልቻሉም። በወያኔ ግፍ ከተሰራባቸው ሰዎች አንዱ እኔ ነኝ። ለምሳሌ 9 ዓመት አስሮኛል። በሁርሶ፣ በዝዋይ፣ በአዲስ አበባ ቄራ የሚገኘው ማረሚያ ቤት የሚባለው እና በሁርሶ በታሰርን ጊዜ ከ1000 በላይ የኦሮሞ ወጣቶች በበሰበሰ ኤክስፓየርድ በሆነ እህልና ኤክስፓየርድ በሆነ መድኃኒት አልቀዋል። ያ ግፍ ሁሉ እንደ አብዱላሂ አይነት ሰዎች ቢኖሩ ኖሮ ይወጣ ነበር ለማለት ነው። እና ያልተገለጠ ግፎች ብዙ አሉ። ከነዛ ግፎች መካከል ወያኔ የሚያደርጋቸው አብዱላሂ ያወጣቸው ናቸው። እና በዚህ አጋጣሚ ላመሰግነው እፈልጋለሁ። ሌላው አሁን ኤሬቻ ላይ የተደረገው ማሳከር በእውነቱ ልብ የሚነካ ነው። የወያኔ መንግስት ለህዝቦች ያለውን ንቀት፣ ለህዝቦች ያለውን እንትን ክብር የሌለው መሆኑን ለሰው ልጅ ነፍስ በጠቅላላ ያሳየበት ኢሰብአዊ ድርጊት ነው። የኤሬቻ በዓል ከኔ እድሜም በፊትም ከማንኛውም ሰው በፊት በየዓመቱ የሚካሄድ በዓል ነው። በኦሮሞ ህዝብ ዘንድ በጣም ተወዳጅ የሆነ የኦሮሞ ህዝብ ያለፈበትን የክረምቱን ወራት፣ የዝናቡን፣ የመብረቁን፣ የጎርፉን ወራት አልፎ ወደ ብርሃን ወራት ሲጠጋ እግዚአብሔር የሚያመሰግንበት ስርዓት ነው እና እንደ አሜሪካኖች እንደሚያደርጉት ታንክስጊቪንግ ዴይ እንደማለት ነው። ይሄ ስርዓት በፍጹም ሰላማዊ የሆነ ማንም ሰው በሰፈር ውስጥ የተጣላ እንኳን ቢኖር ታርቆ ወዛ አካባቢ ከመሄዱ በፊት ታርቆ ሰላም ተባብሎ ተሳስሞ ነው እርጥብ ቀይጤማ አበባ ይዞ የሚሄደው። ይሄ የፍቅር የሰላም የአንድነት ምልክት ነው። እነዚህ ህዝቦች ለብዙ ሺህ ዓመት ያለማንም ፖሊስ ያለማንም ወታደር ያንን ስርዓት አካሂደው ወደ ቤታቸው ይመለሱ ነበር። አንድም ሰው አንድም ነገር ሳይጎል ሳይሞት ማለት ነው። እና ይሄንን ስርዓት ነው ወያኔ የራሱን ስርዓት በማሰለፍ ሬቻ ላይ ያሁሉ ህዝብ እንዲያልቅ ያደረገው። ዋናው መድረኩን የፖለቲካ መድረክ ለማድረግ ስለፈለገ ነው ህዝቡ የተቃወመው። የሬቻ ባህል የፖለቲካ መድረክ አይደለም፣ የባህል ነው። ያንን የባህል መድረክ የራሳቸው የፖለቲካ መጠቀሚያ ለማድረግ ታዋቂ ነባር የሆኑትን አባገዳዎችና የሰራዓቱን የመድረኩ መሪዎች በመቀየር የራሱን ሰዎች አድርጎ የፖለቲካ ቁማር ለመጫወት ሲፈልግ ነው ህዝቡ ያንን ተቃውሞ መድረኩን ወደ ተቃውሞ መድረክ የለወጠው ማለት ነው። ሶ በዚህ ሰዓት ነው የጭስ ቦምብ በመወርወር ከኋላ ደግሞ የታጠቁ አጋዚዎችን በማሰለፍ ቀጥታ ህዝቡ ከጀርባ ወዳለው ገደል እንዲሮጥ በማድረግ ነው። ያንን ገደል ካሁን በፊት አባገዳዎች ካንዴም ሁለቴ ከሁለቴም ሶስቴ ይህ ገደል ህዝብ ሊያልቅበት ስለሚችል ወይ ይደፈን ወይም አጥር ይሰራበት ብለው አመልክተው ነበር። መንግስት ግን ሆን ብሎ ያ እዛ ውስጥ ያለውን ገደል ባለመድፈን ወይም አጥር ባለማጠር ህዝቦች እንዲያልቁበት አድርገዋል። ማንም ሰው ተኩስ አልከፈተም ሲል ነበር የሚሰማው ኃይለ ማርያም። በጣም የሚያሳዝን ነው። አሁን የሚያሳዩት ቪዲዮዎች በትክክል ተኩስ ተጀምሮ በሄሊኮፕተር ከላይ በጭስ የጭስ ቦምብ እየተወረወረ የሰው የዘር ፍጅት ነው የተደረገበት። ሁኔታው በጣም የሚያሳዝንና የወያኔን የመጨረሻ የጭካኔ እርምጃ የሚያሳይ ነው። በአጠቃላይ በጣም አዝኗል። በዛም የተነሳ ህዝቡ ከመንግስት ሚዲያ በሰማው የውሸት ወሬ ከሰባት መቶ ምናምን በላይ ነው ያለቀው ሰው ግን ጠቅላይ ሚኒስትሩ መድረክ ላይ ወጥቶ 50 ምናምን ሰው ነው የሞተውም እርስ በርሳቸው ራቸው ላይ ተረማምደው የሚል የውሸት ዜና በማሰራጨቱ ህዝቡ ወደ እርምጃ ተዛውሮ እንግዲህ ሁላችሁም እንደምታውቁት በዛ ሁኔታ ላይ ነበር ያለው። ይሄን ያለው ሁኔታ ባጭሩ አህመድ።
ይህን እንዲህ አይነቱን አሰቃቂ ድርጊቶች ወያኔ የሚፈጽሙ በብዙ አናሊስቶች አመለካከት ከፋፍሎ ህዝቡን መግዛት ስለቻለ ነው። በሙከራ ደረጃ እንኳን ችሏል። በተለይ ትላልቅ የሆኑትን አማራውን፣ ኦሮሞውን እርስ በርስ እንዲጋጩ በማድረግ የራሱን አገዛዝ አጠንክሮ ቁጭ ብሏል። ይሄ ሊሆን የሚችለው ይሄ ሊቀር የሚችለው ሁለቱ ሀያላን ህዝቦች ኢትዮጵያ ውስጥ በጋራ መስራት ሲችሉ ብቻ ነው። አሁን ከተለያዩ የኦሮሞ አክቲቪስቶችም የአማራ አክቲቪስቶችም ይሄ ጥያቄ እየተመለሳ ነው፣ አብሮ መስራት። እንዳውም በቅርቡ የዘማነው ዜና ኢሬቻ ላይ ተገኝቶ የድጋፍ ለማሳየት የአማራ አምስት አውቶቡሶች ከጎንደር፣ ከጎጃም፣ ከወሎ ተጉዘው ከሸዋም ጭምር ተውዘው ኢሬቻ ሄደው ነበረ የሚል ሰምተናል። ከህዝቡ እንዲህ አይነት ጥያቄ እየመጣ ነው። ጎንደር ውስጥ የነበረው የአማራው ህዝብ የኦሮሞ ደም የኔ ደም ነው ሲል፣ የኦሮሞው ደግሞ የአማራ ደም የኔ ነው ደም ይላል። እና አክቲቪስቶችስ የተለያዩ የኦሮሞ ኮሚኒቲዎችስ ከሌላው ኢትዮጵያዊ ጋር በጋራ ይሄንን ችግር ለማጥፋትና በጋራ አንድነት የእኩል የሆነች ኢትዮጵያን ለመገንባት የምትሰሩት ስራ አለ ወይ?
አዎ፣ በትክክል አንተ እንዳልከው ላለፉት 25 ዓመታት ወያኔ ከተጠቀመበት መሳሪያ ትልቁ ይሄ አሁን ያልከው ከፋፍለ የመግዛት ነው። ይህን ፕሮግራሙን ያካሄደው በኦሮሞና በአማራ መካከል ብቻ ሳይሆን በተለያዩ የኦሮሞን ድንበር አዋሳኝ የሆኑትን ብሔር ብሔረሰቦች በሙሉ ከነ ኦጋዴን ከዚህ በሶማሊያ ኬንያ አካባቢ ያሉ በቦረና አካባቢ እንዲሁም ቤንሻንጉል አካባቢ ካሉት ጉሙዝ የወለጋ አካባቢ ያሉትን ብሔረሰቦች በማጋጨት የዘር ፍጅት አድርሷል። ይህንን የሚያደርግበትም ሁኔታ እርስ በራሳችን ወደ ውስጥ ያለውን ሁኔታ ስናዳምጥ እሱ እድሜውን ለማስረዘም ከሚፈልግበት ስትራቴጂ የረጅም ጊዜ እቅዱ ነው። እንዳጋጣሚ ሆኖ ላለፉት 25 አመታት እነዚህ ማህበረሰቦች በተናጠል የሆነ ትግል ሲያካሂዱ ነበር። አሁን ወቅቱ የሚያሳየው በተለይ አገር ውስጥ የተፈጠረው የአገንስት ወያኔ የሆነው ኃይል ይሄንን ሁኔታ በወደ ማቀራረቡ የመጣ ይመስላል። አንተ እንዳልከው ጎንደር አካባቢ በነበረው ሰላማዊ ሰልፍ ላይ የበቀለ ገርባን ፎቶ በመያዝ በቀለ ገርባ ይለቀቅ፣ በኦሮሚያ ውስጥ የሚፈሰው ደም የኛ ደም ነው የሚል መፈክር ታይቶ ወዲያው በሻሸመኔ አካባቢ ወጡ የኦሮሞ ወጣቶች። በጎንደር አካባቢ የሚፈሰው ደም የሚፈሰው የኛ ደም ነው፣ የወልቃይት ጥያቄ ትክክለኛ ጥያቄ ነው የሚል ምላሽ ነው የተሰጠው። በቅርቡ በዚሁ ሳምንት ደግሞ በጅማ አካባቢ ጅማ ዩኒቨርሲቲ ተማሪዎች በጋራ የአማራው የኦሮሞ ወጣቶች በጋራ እጅ ለእጅ ተያይዘው ካምቦና አልነያይም የቀይሮም ትግል ተቀላቅለናል የሚለየን የለም ወያኔ ነው የጋራ ጠላታችን በማለት የጋራ ድምጽ አሰምተዋል። ሰምተው እንደዋል አላቅም። ይሄ ሁኔታ በርግጥ የወያኔን ቅስም የሰበረ ነው። በኦሮሞ አክቲቪስቶች አካባቢም ይሄንን ሁለቱን ማህበረሰብ የማቀራረብ ስራዎች መሰራት አለበት። ዋናው ነገር እኛ የህዝቡን ፍላጎት የማራመድ ፖሊሲ ብናካሄድ ነው። የህዝቡ የወሰነውን ውሳኔ መቀበል መቻል ነው። አሁን የሚፈቱ ጥያቄዎች አሉ፣ እነሱ መፍታት፣ በኋላ ሊፈቱ የሚችሉ ጥያቄዎችን ለበኋላ አስቀምጠህ አሁን ሁላችንንም የወያኔ ጠላት በመሆናችን ብቻ አማራንም ኦሮሞንም ሁሉንም እየገደለ ነው። ስለዚህ ይህንን ገዳይ መንግስት አስወግዶ በምክክር ወደፊት ምን አይነት ስርዓት መገንባት ይኖርበታል የሚለው ሁኔታ በመመካከር የሚፈታ ችግር ነው። ይህ ካልሆነ ወያኔ የበለጠ እድሜውን የሚያራዝምበት የበለጠ በሚሊተሪ በፖለቲካ በምናምን እያለ ህዝቡን የመፍጀት ፖሊሲውን እያራመደ የሚሄድበት ሁኔታ ነው የሚፈጠረው። ስለዚህ አሁን ያሉት ሁኔታዎች ካለፉት 25 አመታት የተሻለ ሁኔታ ነው። የማቀራረቡ ስራ እየተሰራ ነው። በዚህ እኛ አካባቢ በሚገኘው ኮሚኒቲም እንደምታየው በተለያዩ ጊዜ በጋራ ሰላማዊ ሰልፍ የመውጣት አብረን የመተባበር የማቀራጀት ስራ እየሰራን ነው። የሻማ ፕሮግራሞችም ሲኖሩ አብረን እያደረግን ነው። ይሄ ሁኔታ በማዕከላችን ያለውን የመቀራረብ ሁኔታ እያሻሻለው ይገኛል። ወደፊትም ይሄ ሁኔታ ተጠናክሮ መሄድ አለበት። ምክክር መምጣት አለበት። መወያየት አለበት። ምንድነው የሚያለያየን? ይሄ መንግስት ከወረደ በኋላ ለሚደረገው ስርዓት ወደፊት ይሄ ይሆናል ምናምን እየተባሉ ከመጨቃጨቅ አሁን በጋራ ያለውን ጠላት አስወግደ ወደፊት የሚሰራው ደግሞ ወደፊት መተው መቻል አለብህ። ይሄ ወያኔ በማዕከላችን የፈጠረው ለምሳሌ የኦሮሞ ታጋዮችን እንደ ኢትዮጵያ ጠላት እንደ ኢትዮጵያ ገንጣይ አርጎ የማስቀመጥ አማራውን ደግሞ አማራ ከመጣብህ የድሮ ስርዓት ናፋቂዎች ናቸውና ያንተ መብት ቋንቋህን አገርህን ይከለክሉሃል ስለዚህ መዋጋት አለብህ እያለ ሁሉንም በጠላት የመፈረጅ ሁኔታ ፖሊሲ ነበረውና በተወሰነ መልኩ ይሄንንም ተቀብለን ያራገብን ይመስለኛልና እነዛ ሁኔታዎች በትክክል እውነት ናቸው ወይ? የኦሮሞ ማህበረሰብ እውነት በኢትዮጵያ ውስጥ ያለው ድርሻ ይሄ ነው ወይ? በኢትዮጵያ መገነጣጠል እንትን ውስጥ ተሳትፈዋል ወይ? ያለፈው ታሪኩ ምንድነው የሚለውን ነገር ማገናዘብ መቻል ያስፈልጋል። ስለዚህ ያለፉትን ረስተን ወደፊት በጋራ ያለንን ሀገር ውስጥ የጋራ ጠላት አለን። ይሄን ጠላትን አስወግደን እንዴት ለሁሉም የሚሆን ስርዓት መመስረት እንችላለን የሚለውን ነገር መመካከር ያለብን ይመስለኛል። አዎ
ላይ አንተስ ምን ታስባለህ? ይሄን በተመለከተ አንድ ያለችንን ሀገር በጋራ በኩልነት ለመገንባት በኡጋዴን አካባቢ ያለውን ችግር እንዴት አርጎ ነው ከሌላ ኢትዮጵያዊ ጋር በሌላ አካባቢ ካሉ ኢትዮጵያኖች ጋር አቀራርቦ መስራት የሚቻለው?
እዚህ ላይ አንድ ጥያቄ ለሱ ተጨማሪ በሰሞኑ ሰምተህ ከሆነ ሶማሊያ ክልል እንግዲህ ወያኔ አስገድዶ ያስወጣቸው ብዙ ሚሊዮኖች ሰዎች ብዙ ሰዎችን አስወጥቷል በተለይ ተቃዋሚዎችን እንዲቃወሙ በሚልና እሱንስ እንዴት ታየዋል የሚለው ነው።
አመሰግናለሁ። ሰማልም ዘይ በመጀመሪያ ጫላን ላመሰግን ወዳለው ያው ረጅም ጊዜ ለማለመውሰድ ቻላ እንዳለው ወያኔ ከመጀመሪያም ጀምሮ እስከዛሬ ኢትዮጵያን ለገዛት የቻለው ህዝባችንን በመከፋፈል ነው። ለሶማሌ ያዘጋጀው ፕሮፓጋንዳ አለ፣ ለኦሮሞ ያዘጋጀው አለ፣ ለአማራም ለሌሎችም ያዘጋጃቸው ፕሮፓጋንዳዎች አሉ። ለምሳሌ ዋናኛው ሶማሌ ውስጥ ሲጠቀሙበት የነበረው ትልቁ ፕሮፓጋንዳ ደርግ ተመልሶ መጥቶ ሊገዛህ ነው የሚል ፕሮፓጋንዳ ነበር። እስከዛሬ ትንሽ ያደርገ የነበረው ማለት ነው። ያ ፕሮፓጋንዳ ግን ለሶማሌ ህዝብ ብዙ ጊዜ ማልወሰደም። ሰው ፕሮፓጋንዳ እንደሆነ አይቶ ለመንቀት አጭር ጊዜ ነበር እንትን የሆነው። ወያኔዎች ሁለት አመት አካባቢ እንደቆዩ ነበር የሶማሌ ወጣቶች መሳሪያ ይዘው ታጥቀው መዋጋት የጀመሩት። ያው የኦብነግ ድርጅት ቢኖርም መሳሪያ ይዞ እየተዋጋ ያለው ወጣቶቹ ናቸው። እነዛ ወጣቶች ለወይ በወያኔ ፕሮፓጋንዳ አንሸወድም ብለው ነው ወደ ገጠር የገቡት ማለት ነው። እና ዋነኛው ነገር ምንድነው? እነዛ ፕሮፓጋንዳዎች አሁን በሶሻል ሚዲያም በተለያዩ ነገሮችም ህዝብ ያወቀ ህዝብ እየተቀራረበ ነው አሁን የመጣው ማለት ነው። እነዛ ፕሮፓጋንዳዎች ወነታ ያላቸውም ዝም ብሎ ፕሮፓጋንዳ ናቸው። አሁን ለምሳሌ ኦሮሞ ሊገነጠል ነው፣ እንደዚህ ሊያድርግ ነው፣ አማራ አቅም ካገኘም ሁላችንም እንደ ደርግ አርጎ አፍሪካው ሊገዛን ነው የሚሉት ነገሮች አሁን ያለቁ ናቸው ማለት ጊዜያቸው ያለፈበት ነው ያለው። እንዳየነው የኦሮሞ ህዝብና የአማራ ህዝብ አንድ ላይ እየመጡ ነው። እነዛን ፕሮፓጋንዳዎችን ቻሌንጅ ያደረጉ ነው ያሉት። በሶማሌ በኩል ያለው ነገር ምንድነው? የሶማሌ ህዝብ እንደማንኛውም የኢትዮጵያ ህዝብ በወያኔ የተጎዳ ህዝብ ነው። ልክ እንደ ኦፒዲዮ እና እንደ ቢአደን የሶማሌም ድርጅት አለ ለወያኔ የሚያገለግል እና እነዚህ ድርጅቶች ናቸው እንዲህ አይነት ስራዎች የሚሰሩት። የሶማሌ ህዝብ ማለት ከኢትዮጵያ ውስጥ በጣም ከተጎዱት ህዝቦች አንዱ ነው፣ ዋነኛው ካልሆነ ማለት ነው። ከዚህ በፊት እንደምናስታውሰው ስንት ሰው ገለው በቪዲዮ ማለት ነው፣ በጣም ብዙ ሰው ገለው። እንዳውም ፕሬሳውን ራሳቸውን ቪክቲሞቹን ለምሳሌ የተገደሉ ሰዎች ቤተሰቦቻቸውን አምጥተው አስገድደው ፕሬሳ እንዲደረድሩ በቪዲዮ ያስገደዱ እንደነበሩ እናውቃለን። ከዛ በፊትም ብዙ በቪዲዮ ያልታዩ ብዙ ነገሮችን ሰርተዋል ሶማሌ ክልል ላይ። እና ወያኔን የሚጠላ ሰው ቢኖር የሶማሌ ህዝብ ነው ብዬ ነው የማስበው፣ በአንደኛነት ማለት ነው። በምንም ተአምር የሶማሌ ህዝብ ከወያኔ ጎን ቆሞ ወያኔን የሚደግፍበት ደረጃ ላይ አይደለም። በምንም መልኩ የሶማሌ ህዝብ ህወሓትን ይደግፍ አይችልም። ነገር ግን ምንድነው የተሰራ ያለው ሶማሌ ክልል ላይ? ምን አይነት ነገር ነው የሚሰሩት መሰለ? ታክቲካቸው እያንዳንዱ መንግስትን የሚቃወም ሰው ቤታቸውን ድረስ በመሄድ እናት አባት ልጆች ወንድሞች ቤተሰቦች ላይ ነው የሚበቀሉት። ይሄ አሁን ያሁኑ ክልል ፕሬዝዳንት ውጭ ሀገር ያሉት ሶማሌዎችን በተወሰነ ደረጃ የያዛቸው በማስፈራራት ነው። ለምሳሌ እኔ ከሀገር ቤት ስወጣ ይሄንን ስለማውቅ መጀመሪያ ያደረኩት ነገር ምን ነበር? ቤተሰቦችን እናቴን እህቴን ወንድሞችን ይዤ ነው ከሀገር ቤት የወጣሁት።
ማሸሽ ማለት ነው?
ለማሸሽ ማለት ነው። ያንን ባላደርግ ኖሮ እስካሁን የሰራዋቸውን ስራዎች ባልሰራው ነበር። ምክንያቱም ልክ እንደ ተቃወምክ ቀጥታ ወደ እናትህ ነው የሚሄዱት። እናትህን ይዞ ሰውየው ካሜራ ላይ አስገድዶ ያቀርባቸዋል። ወይን ቤት ኦጋዴን ወይን ቤት የሚባል አለ፣ እዛ አስገብቶ ቶርቸር ያደርጋቸዋልና ብዙ ሰዎችን በዛ መልኩ ነው ሰውየው እስከዛሬ ሲያስፈራራ የቆየው ማለት ነው። እና ይሄን መረዳት ያስፈልጋል። ሌላው ነገር ምንድነው? እንደዚህ ሆኖ ግን የሶማሌ ህዝብ አሁንም እንብተኝነቱን እየቀጠለ ነው ያለው። ለምሳሌ እኔን እንደ ግለሰብ እንደ ኤግዛምፕል ቦስድ አጎቴም ቢሆን ቅርብ ዘመዶችን በሙሉ ወይን ቤት እያስገባ ቶርቸር እያደረገ ብዙ ነገር አድርጎኛል። ሆኖም ግን እስከ ዛሬ ምሰራውን ስራ እምቢ ብዬ እየቀጠልኩ ነው ያለሁት። እና ብዙ ሶማሌዎች በእንደዛ አይነት ሁኔታ ውስጥ ነው ያለ ነው። እንደዛም ሆኖ ግን በዛ መልኩ የተያዙ ብዙ ሰዎች አሉ፣ በማስፈራራት ማለት ነው። በሌላ መልክ ደግሞ በብርም የተያዙ ብዙ ሰዎች አሉ። ለምሳሌ አሁን ሶማሌ ክልል ውስጥ የተካሄደው ይሄ በጣም ብዙ ሰዎች ወጥተው ተቃዋሚዎቹን መልሰን እንቃወማለን የሚለው ህዝቡ የሚፈልገው ሳይሆን የሶማሌ አላማ ወይንም የሶማሌ ሐሳብ ሳይሆን የወያኔ ሚሽን ነው። ፕሬዝዳንቱ ደግሞ እያንዳንዱ ቀበሌ በመሄድ እያንዳንዱን ቤት እያንዳንዱን በር በማንኳኳት ያልመጣ ሰው መጨረሻው ነው የሚሆነው ወይን ቤት መግባት ሳይሆን በጥይት ነው የምንጨርሳቸው ብለው ነው በግድ ያስወጣቸው።
በየቦታው ይሄዱ ያስፈራራሩ እንዲወጡ ያደርጋሉ ነው የምትለው?
በየቤቱ ያንቋቁ ማለት ነው።
አብዱላሂ ይሄን ካል ውጭ አሁን በቅርብ ያየነው ደግሞ ሚኒሶታውስ መሰለኝ ባልሳሳት የኢትዮጵያን ባንዲራ የሚያቃጥሉ የሶማሌ ተወላጆች የኢትዮጵያ ሶማሌዎች መሰለኝ እንግዲህ አሉት። እሱንስ እንዴት ታለ ሚኒሶታ አድራስ ሄደው አስገደዷቸውን ገላቸዋለን ብለው ወይስ ሌላ ምክንያት አላቸው?
ምናልባት አንድ ጥያቄ መጠየቅን ፈልገው ህዝቡም ክሊር እንዲሆን የባዲያ ሶማሌ ወይም የኢትዮጵያዊ ሶማሌና ከመቃዲሾ ያሉ ሶማሊያኖች ያላቸው ፖለቲካ አስተዋጽኦ በሶማሌ ክልል ውስጥ ያለው፣ ምክንያቱም በውጭ ሀገርም የተለያዩ ሰላማዊ ሰልፎች ላይ እንደዚህ አይነት የጥቅም መሰረት ያደረጉ እንትኖች አሉና አያይዘህ ክሊር ልታደርገው።
ባሪያ ማለት ገጠር ነው። የባሪያ ሶማሌ ስትል የገጠሪዎች እንደማለት ነው። ጥሩ አይደለም ለማለት ነው። እንዳልከው በውጭ ሀገር አንዳንድ እንቅስቃሴዎችን አይተን ነበር። ባንዲራ ማቃጠል፣ መሳደብ፣ መጥፎ ስድቦችን እየተጠቀሙ ነበር። ውጭ ሀገር ያሉት አንዳንድ ሰዎች በቤተሰቦቻቸው ምክንያት አስፈራርቶ የሚይዛቸው ሰዎች አሉ። በቁጥር ትንሽ የሆኑ ሰዎች ማለት ነው። ከዛም ይበልጠው ቁጥር ግን ሰውየው የራሱ የሆኑ ሰዎች አሉት። ለምሳሌ ያጎት ልጅ፣ ያክስት ልጅ እንደዚህ ምንላቸው ያው ሶማሌዎች ጎሳ ምናምኖች አሉ። ሙሉ ጎሳ ሳይሆን በጣም ቅርብ የምንላቸው ሰዎች፣ ለሱ በጣም የሚቀርቡ ሰዎች በውጭ ሀገር የሚገኙትን አደራጅቶ ከጅጅጋ ብር ይልክላቸዋል። ያንን ብር ይዘው የሶማሊያ የሙቃዲሾ ሶማሌዎችን በማምጣት ይጠቀሙባቸዋል። አሁን እዚጋ ችግሩ ምንድነው መሰለህ? ከሶማሌ ውጪ ያለው ሰው አይለያቸውም። ያንን ስታይ አትለያቸውም። እኛ ስናይ ግን ስናዳምጥ ስናይ ተደባውለን ስናወራ እንለያቸዋለን። እና ባንዲራ ሲያቃጥሉ የነበሩት እንደዛነ ስድብ ሲያደቡ የነበሩት በትንሽ ቁጥር ከሶማሌ ክልል የመጡ ሰዎች ናቸው። አብዛኞቹ ግን በብርና በተለያዩ ነገሮች ያመጧቸው የሶማሊያ ሶማሌዎችን ነው ሲጠቀሙባቸው የነበረው እንጂ ቀደም ሲል እንደነበረው የሶማሌ ህዝብ በተኛው በምንም ተአምር እኮ ወያኔን ደግፎ ሊወጣ ይችላል። እንደገና ደግሞ መልሶ ወጥቶ ኦሮሞን ንቃወማለን፣ አማራን ንቃወማለን ብሎ ምንም አይነት ምክንያት እኮ የለውምና ይሄ ዝም ብሎ ወያኔ ከሚጠቀምባቸው ፕሮፓጋንዳዎች አንዱ
ነው ነው የምትለው?
እዚህ ላይ አንድ ነገር ለመጨመር ብዙ ሶማሌዎች በጣም ብዙ ከብዙ ሰዎች ጋር ስናወራ ነበርና ምንድነው እንዳውም የተባለ ያለው ሶማሌ ክልል ውስጥ እኛን እኮ እስከዛሬ በመከላከያ ውስጥ ማለት ነው ሶማሌ ክልል ሰውን የገደለ ምን ያደረገ ያለው የኢትዮጵያ መከላከያ ሰራዊት ነው። የኢትዮጵያ መከላከያ ሰራዊት ማለት የወያኔ መከላከያ ሰራዊት ነው። ሰራዊቱን ስናየው በቁጥር በብዛት ያሉት የኦሮሞና የአማራ ሰዎች ናቸው። መከላከያ ውስጥ ያሉት እነዚህ ሰዎች ናቸው ኦጋዴን ክልል ገብተው ሲገሉም ሲደፍሩም የነበሩት። አንድም ቀን ግን የሶማሌ ህዝብ አማራ ነው ወይ ኦሮሞ ነው እየገደለን ያለው ብለው አያውቁም። ግን ምንድነው የተባለ የነበረው የወያኔ ሰራዊት ነው እየጨረሰን ያለው የተባለ የነበረው። ዛሬ ላይ የተወሰኑ ሶማሌዎች ወያኔ ተጠቅሞባቸው ባንዲራ ሲያቃጥሉ በዛ አይነት ሁኔታ ነው ማየት ያለበት። የወያኔ ሰዎች ናቸው እንጂ
እዚህ ላይ አንድ ነገር ልጨምር፣
የማንንም ብሔር ወክለው አይደለም እንደዛ አይነት ስራ የሚሰሩት።
ማንዳላ አቻላ ፕሊዝ።
አቤት።
ግባ።
ትንሽ ነገር ልበል። አንደኛ ይሄ የሚሊተሪ ጉዳይ ነው። ሁለተኛ እነዚህ ጥቃቅን የሆኑ ባንዲራ ምናምን የሚያቃጥሉ ሰዎችን በተመለከተ ነው። አብዱላይ ባለው ላይ ይሄ የሚሊተሪ ጉዳይ ምናልባት በቁጥር ከሆነ ወይ አማራው ወይ ኦሮሞው ሊበዛ ይችላል። ግን የትዛዙን ቦታ ዋናውን ወሳኙን ቦታ ማን ነው የያዘው ብለን ማየት መቻል ያለብን ይመስለኛል። እና ወሳኞቹ ትግሬዎች ናቸው። የወያኔ ከፍተኛ ቁልፍ ቦታውን የያዙት ጀነራሎች አርጉ ያሏቸውን ነገሮች ሁሉ ይፈጽማሉ። ስለዚህ ከጀርባቸው እነሱ እንዳሉ መታወቅ ያለበት ይመስለኛል። ዋናው መሰረቱ ወያኔ የማሰጎድ ስራው ተጠናክሮ ቢሰራበት የበለጠ ይሆናል። እነዚህ ከበታች ያሉት የኦሮሞም ሆነ የአማራው አገልጋዮች የስርዓቱ ቁንጮ የሆነው ወያኔ የመውደቅ እንትኑ ሲቃረብ ወደ ማህበረሰቡ እየተቀላቀሉ ነው የሚሄዱት። ይሄን ለማለት ፈልጋለሁ እዚህ ላይ። ሌላኛው ይሄ በየዲያስፖራ ውስጥ ያሉ አንዳንድ ሆዳሞች አሉ። እነዚህ ሆዳሞች ዘር የላቸውም። ዘራቸው ሆዳቸው ነው፣ ብራቸው ነው፣ ኪሳቸው ነው። ከሶማሌም ሊኖር ይችላል፣ ከአማራም ሊኖር ይችላል፣ ከኦሮሞም ሊኖር ይችላል። በገንዘብ በተለያዩ ጥቅማ ጥቅም የህዝባቸውን ፍላጎት አሳልፈው ይሰጡ። እነዚህን መታገል ያስፈልጋል። እነሱ ባንዲራ ስለቀረጡ የህዝቦች ትግል ወደኋላ የሚቀለበስበት ሁኔታ አይኖርም። የተለያዩ ነገሮች በማረጋቸው ምንም በትግሉ ላይ የሚያረጉት ኢምንት እንትና የለም። እንዳውም ሀብት ከሆነ ወያኔ በብዙ ሚሊዮን የገነባቸውን ፎቆች የተለያዩ ፋብሪካዎች እየተቃጠሉ እየወደሙ ያላሙዲን የወያኔ ንብረቶች ሆኑ በጠቅላላ እየወደሙ ነው ያሉት። ወያኔዎች አዲስ አበባ ውስጥ የሚገኘውን አዋሳ ውስጥ የሚገኘውን የተለያየ ትላልቅ ሆቴሎች ፎቆች እየሸጡ ስለሆነ ለወያኔም አልበጀም ይሄ ሁኔታና እነዚህ ሰዎች ማስተማር መቻል አለብን። በየኮሚኒቲ ውስጥ ለጊዜያዊ ጥቅም የተሸወዱ ሰዎችን መልሰን ማስተማር አለብን የሚል አስተያየት ለመስጠት ነው። አመሰግናለሁ።
ከንበሉ ሆዳሞች ነው የምትለው እንደገባን ነው። በጣም ጥሩ አብዱላሂ።
ቻላ እንዳለው ትክክል ነው። ምናልባት ሳልጨርስ ቻላ ገብቶ ስለነበረ ሊሆን ይችላል። ይሄ የኢትዮጵያ መከላከያ የሚለው እስከዛሬ ተነስቶ አይታወቅም። እስከዛሬ ሶማሌዎች ኮምፕሌንስ ያደርጉ አማራዎች ናቸው ወይ ኦሮሞዎች ናቸው ብለው ኮምፕሌንስ ያደርጉ ሰምተን እናውቅም። ይሄ ለመጀመሪያ ጊዜ ነው። በሬዲዮም በቲቪም በምንም ቻናል ምንነሳው ይሄ ጉዳይ ለመጀመሪያ ጊዜ ነው።
ለምን
ለምን የሚለው ጥያቄ ጥሩ ጥያቄ ነው። የሶማሌ ህዝብ የኢትዮጵያን መከላከያ ሰራዊት የወያኔ ሰራዊት ነው ብለው ነው የሚያምነው እንጂ አንድም ቀን ኦሮሞዎች ናቸው አማራዎች ናቸው ሌሎች ናቸው ብለው ተናግሮ አያውቅም። ለምን እንደሆነ ይሄን ተናግረን ማናውቀው ወነታውን ስለምናውቅ ነው። ቁልፍ ቁልፍ ቦታዎች ላይ ያሉት ትግሬዎች ናቸው፣ የህወሓት አባሎች ናቸው፣ የሚመሯቸው ወያኔዎች ናቸው፣ ሰው የሚያስገድሉ ወያኔዎች ናቸው፣ ሲፈልጉ ኦሮሞ ላይ ወስደው ኦሮሞ የሚያስጨፍጭፉ ወያኔዎች ናቸው፣ አማራ ላይ ወስደው የሚያስጨፍጭፉ ወያኔዎች ናቸው። የሶማሌውን ልዩ ፖሊሶች ድሬዳዋ ወስደው ኦሮሞዎችን ሲያስጨፍጭፉ የነበሩት ወያኔዎች ናቸው። እና አሁን ያሉት ወያኔ እየተጠቀመባቸው ያሉት ሶማሌዎችም ሆኑ ሌሎች ሰዎች በዚህ መልኩ ነው ማየት ያለብን።
በጣም ጥሩ። ሁለታችሁም የተከበራችሁ እንግዶቼ ሰፊ ጊዜ ያስፈልጋል ከሁለታችሁ ጋር ውይይት ለማድረግ። የሰዓት እጥረት አለችን፣ 10 ደቂቃ አለችን። በዚህ 10 ደቂቃ ውስጥ ሁለታችሁንም አጠራርጋችሁ ለአጠቃላይ ለራሳችሁ ኮሚኒቲ ብቻ ሳይሆን በአጠቃላይ ለኢትዮጵያ ኮሚኒቲ የምታቀርቡት አጠራጥር ያለ መልእክት አንድ እሱ ነው። ዛሬ የሻማ ማብራት ዝግጅት አለ እስከገባኝ ድረስ ሰርገል ስቶሪ ነው ባልሳሳት 15 ሰዓት ላይ በኢትዮጵያውያን ሰዓት አቆጣጠር ከቀኑ 9 ሰዓት ላይ እዛ ላይ ስትገኛላችሁ ወይ ሰውስ እንዲገኝ ጥሪ ታቀርባላችሁ ወይ ለሁለታችሁም አጠራጥር ያለ?
ልጀምር?
ጀምር።
በጣም አመሰግናለሁ። ዛሬ 15 ሰዓት ጀምሮ የሚደረገው የሻማ ማብራት ስነስርዓት ላይ እገኛለሁ። ሌላም በእኛ ኮሚኒቲ ውስጥ ያሉት የኦሮሞ ልጆች ይገኛሉ። እዚህ ላይ ማለት የምፈልገው ነገር ባለፈውም የሻማ ማብራት ስነስርዓት ላይ የነበሩት የኮሚኒቲ ማህበር የህዝቡ እንትን ቁጥር አላስደሰተኝም። ያን ጊዜም ተናግሬያለሁ። በእውነቱ የወያኔ መንግስት እንዲወድቅ የምንፈልግ ከሆነ በሀገራችን ውስጥ የሞቱትን ወገኖቻችን ደም ያሳዘነን የሚሰማን ከሆነ በእንደዚህ አይነት ስነስርዓት ላይ ተገኝተን ድምጻችንን ማሰማት ሀሳባችንን መግለጽ አስፈላጊ ነው። ስለዚህ ማንኛውም የኢትዮጵያ ህዝብ ጥያቄ ወይም የኢትዮጵያ ህዝብ ችግር የኔ ችግር ነው የሚል ማንኛውም ሰው ኢትዮጵያዊ ላይሆንም ይችላል ግን በኢትዮጵያ ውስጥ የሚደረገው ኢሰብአዊ ድርጊት አሳምሞኛል የሚል ማንኛውም ሰው በእንደዚህ አይነት ፕሮግራሞች ላይ ተገኝቶ የድርሻው መወጣት ይኖርበታል ብዬ አሳስባለሁ። ጊዜው ወያኔ የመጨረሻ ስቴፕ ላይ የደረሰበት ጊዜ ነው። በዚህ ጊዜ ውስጥ የበለጠ እሳቱን አፋፍመን ወደ ምንድን ነው ወደ ጉድጓድ የምንጥልበት ጊዜ ስለሆነ መለሳለስ አያስፈልግም። አንደኛው ይሄ ነው። ሁለተኛው በሀገር ውስጥ የሚካሄደው ትግል ከሰላማዊ ትግል አልፎ ወደ ትጥቅ ትግል ገብቷል። ትግሉ በኦሮሚያ አካባቢ የሚገኙ ቄሮች የተለያየ የመንግስትን የመሳሪያ ካዘንትኖች ማከማቻ መጋዘኖችን ሰብሮ መሳሪያ ወስዷል። ጦርነት ላይ ያሉት በአርሲ አካባቢ በመሐከለኛው ሸዋ አካባቢ በተለያዩ በመስራቅም በምዕራቡም በኩል ሶ እነዚህ ልጆች የሚያደርጉትን ውጊያ በተለያየ መልኩ መደገፍ እንችላለን። ይሄ ድጋፍ ዘህዶ የመዋጋት ሳይሆን የሚዋጉትን ልጆች የመዋጋያ ጥይት የመግዛት መዳኒት የመግዛት የተለያዩ ነገሮችን ማቴሪያል የሆኑ ነገሮችን በመግዛት ማገዝ ያስፈልጋል። ለዚህም የተለያዩ ፈንዶች ተዘጋጅቷል። በዚህ ፈንድ ውስጥ እያንዳንዱ ኢትዮጵያዊ መሳተፍ አለበት ብዬ አሳስባለሁ። የተቻለንን ያህል በመርዳት የትግሉ አካል እንድንሆን እለምናለሁ። አመሰግናለሁ።
አመሰግናለሁ። ያው ጊዜ ለማባከን ጫላ ያላቸው ነገሮች በሙሉ ስማማባቸዋለሁ። እገኛለሁ ኦፍ ኮርስ እሄዳለሁ። ያው ትንሽ ዛሬ ነው አሁን ነው የሰማሁት እዚ ላይ ነው የሰማሁት የሻማ ስነ ስርዓቱ እንዳለ ማለት ነው። እና ለኮሚኒቲያችን ኢንፎርሜሽን እንትን ለማድረግ ጊዜ ያለ አይመስለኝም። ነገር ግን ያው ጫላ ያላቸው ነገሮች በሙሉ ስማማባቸዋለሁ። እንዲህ አይነት ሴሪሞኒዎች ናቸው ሊያቀራርቡንም አብሮ ሊያሰሩንም የሚችሉት ማለት ነው። ሌላው ለኦሮሞ እና ለአማራ ህዝብ ማስተላለፍ የምፈልገው መልእክት አለኝ። መጀመሪያ ላይ አንድ ብዙ ሰው ሁላችንም መረዳት ያለብን ነገር ቴንሽኖች አሉ። ያው ወያኔ የሚፈጥራቸው ብዙ ፕሮፓጋንዳዎች አሉ። ወያኔ እስከዛሬ የቆየው ይሄንን በመጠቀም ነው። እቺ ነች እንጂ ወያኔን እስከዛሬ ያቆየችው ሌላ ምንም አይነት መሳሪያ የለውም ወያኔ ኢትዮጵያን ገዝቶ እንትን ለሚልበት ማለት ነው። እና ምንድነው ትንሽ ሰሞኑን ብዙ ኢንተርቪውዎችንም ብዙ ነገሮች እየተከታተልኩ ነበር። አንድ የተረዳሁት ነገር ምንድነው ሁላችንም መረዳት ያለብን ነገር የኦሮሞ ህዝብ ማለት ላለፉት 25 አመታትም ከዚህ በፊትም በጣም ሲጎዳ የቆየ ህዝብ ነው። ብዙ ችግሮች የደረሱባቸው በጣም የተጎዳ ህዝብ ነው። ከዚህ ተነስተው ነው አሁን ያሉት ዲሞንስትሬሽኖችም ብዙ የተደረጉ ስራዎችም እነዚህ ችግሮች የወለዱራቸው መፍትሄዎች ናቸው ሶሉሽኖች ናቸውና የኦሮሞ ህዝብ የሚያደርገውን እንቅስቃሴ በተቻለን አቅም ሁሉ መደገፍ ያለብን ነው የሚመስለኝ። ለኦሮሞ ህዝብ አሁን ማድረግ ያለብን ፍቅር ማሳየት ድጋፍ መስጠት ነው። እንደዚሁም ደግሞ የኦሮሞ ህዝብ መረዳት ያለበት ነገር ምንድነው የአማራ ህዝብም ሆነ ሌሎች ሰዎችም በዚሁ ልክ እንደዛው በተመሳሳይ ሁኔታ በጣም የተጎዱ ህዝቦች ናቸው። የአማራ ህዝብ በጣም ላለፉት 25 አመታት በጣም በጣም የተጎዳ ህዝብ ነው። እኔ ከማውቃቸው ነገሮች አንዱ ሶማሌ ክልል ውስጥ መንግስት ስራ ቤት ውስጥ የነበሩትን ሰዎች ታርጌት ያደረጉ አማራውን ከስራ ማባረር፣ የቀበሌ ቤት ውስጥ የነበሩትን ሰዎች ታርጌት አድርጎ ማስወጣት፣ ክራይ ቤቶች ውስጥ የነበሩትን ሰዎች ታርጌት አድርጎ ማስወጣት፣ ዋናው አላማ የነበረው ግን አዲስ የአማራ ጀነሬሽን ከትምህርት ቤት ድሮፕ አድርጎ እንዲወጣ ነበር። ዋና አላማቸው አማራን ለመደምዘዝ ማለት ነው፣ ለማጥፋት ማለት ነውና እኔም ማስተዋውሳቸው ብዙ ልጆች ነበሩ ከትምህርት ቤት ድሮፕ አውት አድርጎ ይወጡ ሃይ ስኩል ጨርሰው ዩኒቨርሲቲ ሄደው ተምረው መጥተው ምንም ስራ ሲጠፋባቸው ተስፋ የቆረጡ ብዙ እኔም ማውቃቸው የጅጅጋ ልጆች አሉ። እና ወያኔ ነው ይሄን ሁሉ ስራ የሰራው። አማራ ላይ ብዙ ጉዳት ደርሰዋል፣ ኦሮሞ ላይ ብዙ ጉዳት ደርሰዋል፣ ሶማሌ ላይ ብዙ ጉዳት ደርሰዋል። እነዚህ ጉዳቶች ግን ለወያኔ ፕሮፓጋንዳ ዊክ ሊያደርጉን ይችላሉና ያንን አውቀን የወያኔን ፕሮፓጋንዳ ሰብረን እርስ በእርስ በጣም መደጋገፍ አብረን መቆም እርስ በርስ ፍቅርን መስጠት አለብን። ሌላ ምናልባት ለወደፊት ይጠቅማል ብዬ ማስበው የኦሮሞ ህዝብ የሚያደርገው እንቅስቃሴ ተሳክቶ ለወደፊት የኦሮሞ ህዝብ በሁለት እግሩ ሲቆም ትልቅ ቻሌንጅ ሊሆን ይችላል ብዬ የማስበው ከዛ በኋላ የሚያደርጋቸው ስራዎች ናቸው። ከዛ በኋላ ከአማራ ብሔረሰብ ጋርና ከሌሎች ብሔረሰቦች ጋር የሚኖረው ሪሌሽን ነው ከዛ በኋላ አገሪቷን ወደ ጥሩ መንገድ ሊወስደን የሚችለው ወይንም ወደ መጥፎ መንገድ ሊወስደን የሚችለውና እነዛ ነገሮችም ከግምት ውስጥ መግባት ያለባቸው አሁን ያሉት እንቅስቃሴዎችን አንድ ላይ አምጥተን አሁን ነው ስራዎችን ካሁን መጀመር ያለብን ማለት ነው።
እንግዲህ ሁለታችሁም አድማጮቼ እንደተረዳሁት ከሆነ ኢትዮጵያ ውስጥ ያለው መንግስት እነዚህን ትላልቅ ሁለት አማራና ኦሮሞ በማበጣበጥና ሌሎቹንም የሶማሌውን የኡጋዴውን የ አፋሩን እነዚህም በሙሉ ሲጎዳ ሲጨቁን የነበረ ድርጅት ስለሆነ እነዚህ ሁሉ ባንድ ላይ ሆነው በጋራ በፍቅር እጅ ለእጅ ተያይዘው የወደፊቷን ኢትዮጵያ በኩልነት ባንድነት በፍቅር የሚኖርባትን ኢትዮጵያ መገንባት አለባት ነው የምትሉት ካልተሳሳትኩ? ለዚህ ደግሞ ካሁኑ ስራው መጀመር አለበት ነው የምትሉት? እንግዲህ ይሄ ምኞታችሁ የተሳካ እንዲሆንላችሁ የኢትዮጵያ ድምጽ ሬዲዮ ከልብ እየተመኘ በዛሬው የሻማ ማብራት ፕሮግራማችን በፕሮግራም ላይ ሁላችንም እንድንገኝ ኢትዮጵያውያኖችን በሙሉ በዚህ በተለይ በስቶኮልም አካባቢ የምትገኙትን በሙሉ እንጋብዛለን። በዚህ አጋጣሚ በዛሬው ዕለት በ መድኃኔዓለም ኦርቶዶክስ ቤተክርስቲያን ስቶኮልም በሚገኘው በኢረቻ ለተጨፈጨፉ ወገኖች የጸሎትና የሐዘን ስነ ስርዓት ተካሂዷል። በጊዜ ማጠትና በአንዳንድ ምክንያቶች ጋር ልናቀርብላችሁ አልቻልንም። እንግዲህ በሚቀጥሉት ሳምንታት ፕሮግራማችን ደግሞ የአማራውን ብሔር ተወካዮች ለማቅረብ እንሞክራለን። እነዚህ ኃይሎች ናቸው ኢትዮጵያን ወደፊቷን እኩል የፍቅር ያንድነት ሀገራችንን የሚመሰርቱት ብለን እናምናለን። እንግዲህ ዛሬው ከኛ ጋር ስለሆናችሁ ከፍ ያለ ምስጋና እናቀርባለን። አብዱላይ በተለይ እዚህ ድረስ ለመጣ እንዲሁም ጫላም ከፍ ያለ ምስጋና እናደርግልሃለን። ጤና ስጥልን፣ እናመሰግናለን። ጌቶቼ
ጤና ስጥልኝ። እኔ አመሰግናለሁ።
የዛሬ ፕሮግራማችን በተከታታላችሁት መልኩ ተጠናቋል። እስከ ሳምንት መልካም ሳምንት።